ታይም መስገን የእግዚአብሔርን ልጅ ኢየሱስ ክርስቶስን መስቀል ተሸክመን ስንሄድ በዓለም ላይ ያሉ የሰዎችን ሞቲቭ ሁሉ በጎ አድርገን እንድናይ መገደድ እንዳለብን አላምንም። በበኩሌ ሰዎች በክፋት በተንኮል በሰይጣንም ሐሳብ መጥፎ ነገር ሊያደርጉ እንደሚችሉ ያንን መረዳትን የሚያስጥል አይደለም። የክርስቶስን መስቀል መሸከም በደም ልዩነቱን በደም መረዳት አለብን። የጌታን መስቀል ሲሸከም እኔ በበኩሌ መረዳው ምንድነው? እኔ ከጌታ ጋር ያለኝ ግንኙነት ላይ ነው የሚያተኩረው። እግዚአብሔር ይመስገን። ብዙ ሰዎች በዚህ ዓለም ላይ በቤተክርስቲያንም ከቤተክርስቲያንም ውጪ ለእግዚአብሔር የማይመች ጠማማ መጥፎ ነገር ሰይጣናዊ ነገር ሊኖራቸው ይችላል። ክርስቲያኖች ሁሉን ነገር በጎ አድርገን እንድናይ መገደድ የለብንም። ክፉ አለ በዓለም ላይ፣ ክፉን መቃወም መቻል አለብን። ነገር ግን መስቀል የመሸከም ምስጢር ግን ያለው እኔ በራሴ ፈቃድ ለስጋዬ ምኞት ለኔ ሐሳብ ለኔ ክብር መኖርን የሚያስጥል ነው። የእግዚአብሔር ፈቃድ በእኛ ህይወት እንዲሆን ለእግዚአብሔር ራሳችንን እንዝቅ እንድናረግ ለመንፈስ ቅዱስ እንድንመች የሚያረግ ነው። እና ሰዎች ሊያጠቁን ይችላሉ፣ ምቀኞች ሊሆኑብን ይችላሉ። ሰዎች በልዩ ልዩ አይነት መንገድ ከጌታ ጋር የምንኖረውን በጎ ነገራችን ሁሉ ሊያበላሹብን መሰናክል ሊሆኑብን ይችላሉ። ግን ይህንን ስንመለከት እግዚአብሔር ይህንን እንዴት እንድንይዝ እንደሚፈልግ የእሱን ፊት እንፈልጋለን። እግዚአብሔር ይመስገን። እግዚአብሔር ሆይ ምን ላድርግ እንዴት ላድርግ እንላለን እንጂ እንካ በንካ በሰው ዘዴና መንገድ እየተገፋን አንሄድም ማለት ነው። ከሁሉ በላይ የራሳችንን ፈቃድ ለእግዚአብሔር እናስገዛለን። ሰዎችን ስናያቸው አሁን ከዚህ ሰው አንሳለሁ፣ እኔ ከዚች ሰው አንሳለሁ፣ እኔ አሁን ይህን ልመልስባቸው አልችልም በሚል መንገድ ክርስቲያን መሄድ አይችልም። ለምን? ሁሌ የምንጸልየው ጸሎት ተግባራዊ መሆን አለበት። በሰማይ ያለችው ፈቃድህ እንዲሁ በምድር ትሁን ማለት ከባድ ጸሎት ነው። ስለዚህ ይቺ የሰማይቱ ፈቃድ የእግዚአብሔር አምላካችን ፈቃድ በእያንዳንዳችን ሕይወት እንድትሆን የእግዚአብሔር ፈቃድ እንድትሆን እኛ ፈቃዳችንን ለማን ማስገዛት አለብን? ለእግዚአብሔር ማስገዛት አለብን። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ ሳይመራን እንደ እግዚአብሔር ቃል ባልሆነ ለጌታ እንደተገዛን እርግጠኛ ባልሆንበት የአምላካችንን የእግዚአብሔርን ክብር የማያመጣ ነገርን ከማድረግ የሚከለክል ነገር ነው የጌታ መስቀል። እግዚአብሔር የተመሰገነ ይሁን። ሞኝ መሆን አይደለም፣ ፈዛዛ መሆን አይደለም፣ የመከራ ኩሌ መሆን አይደለም። መስቀል የሚሸከሙ የእግዚአብሔር ሰዎች ለአምላካቸው ለመታዘዝ ለእግዚአብሔር ለመታዘዝ ብለው እንጂ የመጣውን መከራ ሁሉ የሚቀበሉ አይደለም። አማኞች እምቢ የማለት አቅማቸው አንድን ነገር ደካማ ከሆነ ጥሩ መንፈሳዊ ሕይወት መኖር አይችሉም። ሁሌ ምሳሌ የማረገው አንድ ወንድም አለ። ሰዎች እየመጡ ገንዘቡን ለጠየቀው ሰው ሁሉ ይሰጣል። እና አንዳንዶቹ ልጆች መጥተው ለጫት መቃሚያ ይፈልጋሉ ገንዘቡን። 5 ብር አለሽ ወይ ከልዬ ሲሉት ይሰጣል። 10 ብር አለሽ በኋላ መልሳለሁ ሲሉት ይሰጣል። ሁሌ ይሰጣል ገንዘቡን። እሱን ሲያጡ እኔ ጋ ይመጣሉ። 10 ብር አለህ ይሉኛል። አለኝ እላቸዋለሁ። ትሰጠኛለህ ይላሉ። አልሰጥም፣ እመልስልሃለሁ። ለየለም ከቅዱሳን ጋር ከጌታ ልጆች ጋር ሻይ ጠጣበታለሁ። እነሱ ለጫት ነው የሚፈልጉት፣ እኔ ከእግዚአብሔር ሕዝብ ጋር ለምን ቡና አልጠጣም? ለእግዚአብሔር ገንዘባችንን ጊዜያችንን ለጠየቀን ሁሉ ሞኝ ሆኖ መኖርን አይደለም የሚያሳየው። የእግዚአብሔር ሰዎች ፈቃዳቸው የጅል ፈቃድ አይደለም፣ ብርቱ ፈቃድ ነው። የእግዚአብሔር ሰዎች ያላቸው ፈቃድ ሰይጣናዊ የሆነ ነገር፣ አጋንንታዊ የሆነ ነገር፣ አምባገነን የሆነ መንፈስ የተሞሉ ሰዎች እንደፈለጉ የሚያንበረክኩን አይደለንም። ለእግዚአብሔር የሚገዛ ሰው ብርቱ ፈቃድ አለው። የእግዚአብሔር ያልሆነ ነገር እምቢ ማለት መቻል አለበት። ክርስቲያን ሁሉን እሺ ባይ መሆን፣ ለሁሉ ደግ መሆን የመንፈሳዊነት ምልክት ነው ብዬ በበኩሌ አላምንም። ክርስቲያኖች መርጠን ነው የምንኖረው። ምክንያቱም በሰማይ ያለችው የአምላካችን ፈቃድ እንጂ በመንገዳችን የመጣ ሁሉ ፈቃዱን በሕይወታችን ሊያደርግብን አይደለም የተዋጀ ነው። ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ውስጥ በሁለተኛ ቆሮንቶስ ላይ የእግዚአብሔር ቃል ይህንን ይላል፣ የኔና የእናንተ አይምሮ ለማን መማረክ እንዳለበት ይነግረናል። ሐዋርያው ጳውሎስ በምዕራፍ 10 ላይ በሰው ልማድ ቁጥር 3 ላይ ነው ማነበው፣ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል። የአምላካችንን ፈቃድ በቃሉ የተገለጠውን እውነት በእኔና በእናንተ ሕይወት፣ በሌሎች ሰዎች ሕይወት ውስጥ በምንኖርበት ዓለም ውስጥ የእግዚአብሔርን ነገር የሚገዳደር ኃይል አለ፣ ለክርስቶስ ሰዎች እንዳይገዙ የሚያደርግ። ይህንን ኃይል እኔና እናንተ ነን የምንቋቋመው። እኛም ለእግዚአብሔር እንዳንገዛ በውስጣችን ሙግትን፣ ክርክርን፣ የእግዚአብሔርን ነገር ከንቱ የሚያደርግ የሚያቃልል ነገር በሕይወታችን ሊገጥመን ይችላል። ሐዋርያው ጳውሎስ ምሽግን የሚሰብር ብርቱ የጦር ዕቃ አለን ይላል። የእግዚአብሔር ስም የተባረከ ይሁን። ይሄ የሰውን የሰይጣን ምሽግ ምን እንደሆነ ሲናገርኩት የሰውንም ሐሳብ ይላል። አንዳንድ ጊዜ ሰዎች አስተሳሰብ የሰይጣን ምሽግ የሚመሽግበት ብርቱ ኃይል ከበስተጀርባው ከሰው አስተሳሰብ በስተጀርባ የሰይጣን ኃይል አለ። ሰይጣን ያጎለበተውን ፈቃድና ክርክርና ሙግት ውድ ወገኖቼ በእግዚአብሔር ፊት በመጸለይ ነው ድል የምንነሳው። ይህንን ግን የምናደርገው ሰዎች ለእኛ እንዲንበረከኩ አይደለም። እንደዛ ብናደርግ ጸሎታችን የሟርተኛ ጸሎት ነው የሚሆነው። እውነተኛ ነገር ነው የምነግራችሁ። የሰዎችን ፈቃድ ለራሱ ለማስገዛት ወደ ራሱ ሐሳብ ለማምጣት ጸሎትን፣ የጌታ ኢየሱስን ስም ክርስቲያን መጠቀም አይችልም። የጌታ ኢየሱስ ክርስቶስ ስም የእግዚአብሔር መንግሥት ማስፈጸሚያ ክብር ማስጠበቂያ ነው። አንዲት እህት ነበረች፣ ፕሮባብሊ እዚህ ትኖር እንደሆነ አላውቅም። ሁሌ ምሳሌ አረጋታለሁ። ልጇ በሞተበት ጊዜ በጣም በሐዘን ላይ ሳለች ከክፍለ ሀገር ከአገልግሎት ስመለስ ለቅሶ ላይ እንዳለች ሰምቼ መጣሁ ልጠይቃት። እባክህ እንደ ቢሮ ልምጣ ትጸልይልኛለህ? በጣም ተቸግሬያለሁ አለች። ቢሮ መጣ ስትነግረኝ ብገስጸው አልሄድ ያለ ሰይጣን ገጠመኝ፣ ያስፈራራኛል። እግዚአብሔር ልጅሽን ገደለው፣ አንቺንም ይገልሻል፣ አሁን ያረገዝሽውንም እርጉዝ ነበረች ይገልብሻል እያለ ሰይጣን ያስጨንቀኛል፣ ብገስጸው አልሄድም አለኝ አለች። እኔ ለዚህ መልሱን ምንም አላስተውለም ነበር። እንደዚህ ያለ ጥያቄ ሰውም ጠይቆኝ አላቅም። ግን እየነገረችኝ በልቤ ጸልይ ነበር፣ ወደ ጌታ ሐሳቤን እያነሳው መንፈስ ቅዱስ ምን ጥበብና ብልሃት እንደሚሰጠኝ። ወዲያውኑ የሚያስደንቅ ጥበብ እግዚአብሔር ሰጠኝ። ወንበር ወሰድኩና እሷ እንደዚህ ቁጭ ብላ እያለች ወንበር አስቀመጥኩ ፊት ለፊቷ። ስሚ አልኳት፣ ይሄ ወንበር የባለቤትነት ወንበር ይባላል አልኳት። አንቺ የተቀመጥሽው በዚህ ላይ ነው። ልጅሽ አንቺ፣ የሞተውም ያንቺ፣ ያረገዝሽውም አንቺ፣ አንቺም ያንቺ ነሽ። በዚህ በባለቤትነት ወንበር ላይ ቁጭ ብለሽ እግዚአብሔርን ገዳይ አድርጎ ሰይጣን አንቺን ደግሞ እግዚአብሔር ለሚገለው ሁሉ ባለቤት አድርጎ ነው የሚሞግትሽ። በዚህ ወንበር ላይ ቁጭ ብለሽ በባለቤትነት ወንበር ላይ የጌታን ስም ብትጠሪ ድል አታገኝም አልኳት። ድል መንሳት ትፈልጊያለሽ እንደዚህ ያለውን ሰይጣን አልኳት። አዎን አለች። እኔ በሆን ምን እንደማደርግ ልንገርሽ አልኳት። ሰይጣን ልጅህን እግዚአብሔር ገደለ ብሎ ቢለኝ ድብን አድርጎ ይግደለው። እግዚአብሔር ከገደለ በምን አድነዋለሁ? አንተን ይገላል። ዛሬ ድብን አድርጎ እግዚአብሔር ይግደለኝ። ያረገዝሽውን ይገር። እግዚአብሔር ከገደለ አዎ ይግደል። ሃሌሉያ! እንደዚህ ያለ ሰይጣን ከአንቺ የሚርቀው በዚህ ነው አልኳት። ልብ በሉ፣ ሰይጣንን ድል የምንነሳው ለእግዚአብሔር በመገዛት ነው እንጂ እግዚአብሔር ለኔና ለናንተ ክፉ ሆኖ በእንደዚህ ያለው አይነት የጸሎት ዘዴዎች ልናሸንፍ አንችል። ለእግዚአብሔር ተገዙ። ዲያብሎስን ምን አርጉት? ተቃወሙት፣ ከናንተም ይሸሻል። ሁልጊዜ ሰዎች መንፈሳዊ ውጊያ ከማድረጋችን በፊት ሰይጣንን ከመቃወማችን በፊት እኔና እናንተ ለአምላካችን ለልዑል እግዚአብሔር መገዛታችንን ነው እርግጠኛ መሆን ያለብን። ለእግዚአብሔር ከተገዛን በኋላ ውድ ወገኖቼ እግዚአብሔር የሱ ለሆነው ነገር ክብሩን፣ ኃይሉን፣ ስልጣኑን ይሰጣል። ክብር ለእግዚአብሔር ይሁን። ለእግዚአብሔር ሳንገዛ ሰይጣንን ብንቃወም ሊሆን አይችልም። ያቺ ልጅ ይህን ካልኳት በኋላ ተገላገለች። ከዛን ጊዜ በኋላ ፈርታም አታውቅም። እግዚአብሔር ይመስገን። አይ ሆፕ እዚህ ኖራ ከሆነ ትሰማ ይሆናል። እግዚአብሔር የተመሰገነ ይሁን። ስለዚህ ሰይጣንን ለመቃወም ማስተዋል ያለብን ነገር አለ። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ምን ማለት ነው? በእግዚአብሔር ነገር ላይ በእብሪት የሚነሳውን የእግዚአብሔርን ነገር የሚያቃልለውን የእግዚአብሔርን ነገር የሚያበሻቅጠውን የእግዚአብሔርን ነገር የሚያራክሰውን ማንኛውንም ነገር እናፈርሳለን። ለክርስቶስ ለመታዘዝ አይምሮን ሁሉ ምን እናረጋለን? እንማርካለን። ክብር ለእግዚአብሔር ይሁን። At the end of the day በመንፈሳዊ ውጊያ ውስጥ ድል የሚነሳው ጌታ ነው። እግዚአብሔር የተመሰገነ ይሁን። እኔ አይደለሁም ድል የምነሳው። እኔም ለጌታ ድል ተነሽ ነኝ። እኔም እገዛለሁ፣ ሌላውም ይገዛል። ሁላችን እንገዛለን። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ስም የግለሰብ ጥቅም ማስጠበቂያ ክብር ማስጠበቂያ አይደለም። የእግዚአብሔር መንግስት ኃይልና ስልጣን ያለው ስም ስለሆነ ለእግዚአብሔር ክብር የቆመ ስም ነው። እግዚአብሔር ስም የተባረከ ይሁን። አንገቶቻችንን ዝቅ አድርገን እንጸልይ። ልዑል እግዚአብሔር እናመሰግናለን። በዚህ ቦታ ስምህ በተጠራበት እግዚአብሔር ሆይ በኃያሉ ስምህ ጥላ ስር ተሰብስበናል። አቤቱ መልካም ፈቃድህን ሰማያዊ ሐሳብህን ግለጥልን። እግዚአብሔር ሆይ ቤተ ክርስቲያንህ የምትታነጽበትን እግዚአብሔር ሆይ በቃል የተገለጠውን የከበረውን እውነት ለሕዝብህ አንተ ግለጥ። ወደ እውነት ሁሉ የሚመራን የእግዚአብሔርን ጸጋ እንለምናለን። ዓይኖቻችን ወደ አንተ ናቸው። እንኳን ጌታ ሆይ ቤተ ክርስቲያንህን ማንም የማንንም ሕይወት ሊሰራ የሚችል የለም። ቤተ ክርስቲያኔን እሰራለሁ ያልካንተ ጌታ በዚህ ቦታ በተባረከው ቃል ስራን። ቅዱሱ መንፈስህ ጌታ ሆይ ሊገለጥ ሊታወቅ ሕዝብ ሊረዳ የሚፈልገውን ሁሉ ይስጥ። ጌታ ሆይ አቤቱ በኃይል በስልጣን ስር እንሁን። የጨለማ ስራ የአጋንንት ኃይል በስመ ኃይል ጌታ ሆይ ይደምሰስ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ትላንትና የተመለከትነው ቤተ ክርስቲያንን ጤናማ የሚያረጋት ለቤተ ክርስቲያን ጤና የሚነሱ ነገሮች የሚወገድበት የማስወገጃውን መንገድ ነው ያየነው። ጌታችን ኢየሱስ ክርስቶስ ለኔና ለናንተ ሲሞትልን መስቀሉ ማዕከላዊ ስፍራ እንዲይዝ በሕይወታችን ይፈልጋል። በመጽሐፍ ቅዱስ ውስጥ ይሄንን ነገር ቤተ ክርስቲያን በአይነ ህሊናዋ ልትስል ይገባል። ክርስቲያን ሁሉ ይሄንን ሊስል ይገባዋል። ለምን? ያለ መስቀል ህይወት የለም። የጌታ ኢየሱስ ክርስቶስን መስቀል እናጌጥበታለን። አንገታችን፣ ጆሮአችን ላይ፣ ግድግዳ ላይ እናረጋዋለን። መስቀል ምልክታችን ነው። በህይወታችን ውስጥ ከምንኖረው ኑሮ ጋራ ግን የጌታ መስቀል የሚሰራው ስራ መኖር አለበት። የእግዚአብሔር ስም የተባረከ ይሁን። ሐዋርያቶች በዚህ መንገድ ሄደዋል፣ ኖረዋል። መስቀሉን እየተሸከሙ ነው ጌታን ያገለገሉት። የእግዚአብሔር ስም የተባረከ ይሁን። ሐዋርያቶች በዚህ መንገድ እንዲሄዱ ያደረጋቸው ጌታ ኢየሱስ ክርስቶስ ራሱ ነው። እግዚአብሔር የተመሰገነ ይሁን። እኔ እንደማምነውና እንደምረዳው እንደሚገባኝ የክርስቶስን መስቀል በደህንነት ጉዳይ ውስጥ በመስቀሉ ላይ የተሰራውን ስራ ክርስቲያኖች በቅጡ ቢያስተውሉ በዚህ ዘመን የሚመጡ ቤተ ክርስቲያንን የሚያውኩ የስተት ትምህርቶችን ሁሉ ለመረዳትና ለመቃወም አቋም ለመውሰድ የሚረዳ መረዳት ይኖራል ብዬ በበኩል ያምናለሁ። እግዚአብሔር ይመስገን። ለምን በመስቀሉ ላይ ተሰሩ ስራዎች በጣም 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 ድንቅ ነገሮች ናቸው። እነዚህን እንድናስተውል እግዚአብሔር ይርዳን። ዛሬ ምን መለከታው ይህ የመስቀሉ ስራ ዓላማ አለው። መስቀል ያለ ትንሳኤ ህይወት፣ መስቀል ያለ ጌታ ኢየሱስ ክርስቶስ ህይወት የመከራ ኩሊ ነው ምን ሆነው። ስለዚህ መስቀል ዓላማ አለው። መስቀሉ ለትንሳኤ ነው እንጂ የሚያቀርበን መከራ ብቻ የተቀበልን እንድንኖር አይደለም። መጽሐፍ ቅዱስ እንደሚያስተምረን ሁልጊዜ መስቀል ሲቀድም ትንሳኤ ይከተላል። ሁልጊዜ መስቀሉ ስራውን ሲሰራ የእግዚአብሔር ክብር የሚገለጥበት የህይወት ኃይል በክርስቲያኖች ውስጥ ይሆናል። እኔ በበኩሌ ይሄንን አይቻለሁ። ብዙ ቅዱሳን ይሄን አይተዋል። እስኪ ራሳችሁ በግል ህይወታችሁ ይሄን ተለማመዱት። ሁልጊዜ ስታገለግሉ ስትጸልዩ ሁልጊዜ ለእግዚአብሔር መገዛትን ልንክደው የሚገባውን ነገር እኛ ለኛ የፈለግነውን ነገር እየጣለን የእግዚአብሔርን ክብር የሚፈልግ ልብ ቢኖረን በእግዚአብሔር ፊት ራሳችን ዝቅ ብናረግ እግዚአብሔር ወደኛ ሲጠጋ እናየዋል። የእግዚአብሔር ስም የተባረከ ይሁን። እነዚህን ሁኔታዎች ለማየት እንዲረዳን ሮሜ ምዕራፍ 6ን አብረን እንመለከታለን። ከድል አድራጊ ህይወት ጋር የተያዘውን የመስቀልን ጉዳይ እናያለን። የእግዚአብሔር ስም የተባረከ ይሁን። ሐዋርያው ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ጸጋ የሚያስደንቅ ትምህርት ነው ያስተማረው። እንደ ሮሜ ምዕራፍ 5 የጌታን ጸጋ የሚገልጥ ክፍል አላየሁም። የእግዚአብሔር ጸጋ ለክርስቲያኖች እስከምን ድረስ እንደሆነ ድንቅ በሆኑ አይነት ቋንቋዎች ሐዋርያው ጳውሎስ ይገልጽ እናያለን። መጽደቃችንን በዚህ ቦታ ላይ ይናገራል። ከጌታችን ከኢየሱስ ክርስቶስ የተነሳ እኔና እናንተ በሕይወት እስክንነግስ ድረስ የሚያደርግ ጸጋ እንደተገለጠልን ይናገራል። ክብር ለእግዚአብሔር ይሁን። ምዕራፍ 5 ላይ ብትመለከቱ ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። የአዳም ኃጢአት በሰዎች ልጆች ሁሉ ላይ ኃጢአትን እንዳነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ያረጋሉ? ክብር ለእግዚአብሔር ይሁን። እኔ ዶሮ የነሳነ እየተደነቀው ጥያቄ ውስጥ ሊገቡ እንደሚችሉ ያሰበ ሐዋርያ ጳውሎስ እሱ በእነሱ ፋንታ ጥያቄውን ይጠይቃል። እንግዲህ ምን እንላለን? ይሄ ሁሉ ከተደረገልን በአንዱ መታዘዝ ከጸደቀን በአንዱ መታዘዝ በአንዱ ጽድቅ እኔና እናንተ በሕይወት ላይ እስክንነግስ ድረስ ያንዱ በደል ሞትን አነገሰብን፣ ያንዱ መታዘዝ ሕይወትን በሕይወት ሊያነክሰን ነውኛል። ቋንቋ ይታያችኋል ወገኖቼ? አያችሁት? የአዳም አለመታዘዝ ሞትን አነገሰ፣ የኢየሱስ መታዘዝ ግን እኛን በሕይወት ነው የሚያነክሰ። ክብር ለእግዚአብሔር ይሁን። ይህንን ሰው ሲመለከት ታዲያ ምን ማድረግ እንችላለን? በዚህ ላይ ማን ይጨምራል? ምንድን ነው የሚጨምሩት? መዋኘት ብቻ ነው እዚህ ውስጥ? ምንድን ነው የማረገው እዚህ ውስጥ? እንዴት ነው እንደዚህ ያለው? በዚህ ጸጋ ውስጥ እንዴት ነው ክርስትናን የምኖረው? የመኖሩ ምስጢር ምንድን ነው? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ምክንያቱም ሕግ ተሰጥቶ በደል እንዲበዛ ሕግ ጭምር ገባ ብሏል። በደል እንዲበዛ ሕግ ጭምር ገባ ከተባለ አሁንም ታዲያ ጸጋ እንዲበዛልን ኃጢአት እየሰራን እንኑርን ይላል? አይደለም ይላል። ታዲያ ለምንድን ነው እሱም እንዴት ነው የምንኖረው? መልስ ሊሰጥ ይሞክራል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት የሞትን በሉ እስቲ። መስቀል የመስቀል ቋንቋ ነው የሚናገረው። ይሄ የመስቀል ቋንቋ ነው። ክርስቲያን ኃጢአትን ባለማድረግ አይደለም የሚያሸንፈው፣ በመሞት ነው የሚያሸንፈው። ክብር ለእግዚአብሔር ይሁን። ለኃጢአት ምን ያደረገን? የሞትን ይላል። ምንድን ነው እንደዚህ ያለ ንግግር? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ጌታችን ኢየሱስ ክርስቶስ ሲያድነን እኔና እናንተን ከኃጢአት ጋር ያለንን ግንኙነት በሞት ነው የለየን። ይህንን ምስጢር እግዚአብሔር ይግለጥላችሁ። ክብር ለእግዚአብሔር ይሁን። ይሄ የመስቀል ቋንቋ ነው። ከኃጢአት ጋር የኔና እኔን በእኔና በኃጢአት መካከል ያለው መለያያችን የጌታ መስቀል ነው፣ የጌታ ሞት ነው ይለናል። ከዛ በኋላ ምን እንደሚል ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ኢየሱስን سنመለከት ከመስቀሉ በኋላና ከመስቀሉ በፊት ያለውን መረዳት አለብን። መስቀሉ መለያያ ቦታ ነው። ሞቶ ከተነሳው ከእግዚአብሔር ልጅ ጋራ ግንኙነት ሊኖረው የሚፈልግ ሰው ሁሉ ወይም ሞቶ የተነሳው የእግዚአብሔር ልጅ ኢየሱስ ክርስቶስ መንፈስ በሕይወቱ እንዲሰራ የሚፈልግ ሰው ሁሉ ኢየሱስ ሞቶ ለመነሳት ያበቃውን ምስጢር ማወቅ አለበት። የሞተው ሞት ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ ምን ይለናል? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይላል። አንድ እንሆን ዘንድ በሉ እስቲ። እንዴት ነው ምን ሆነው ይሄንን? ልብ በሉ። አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁም ምን ይላል? ስንቶቻችሁ ተጠምቃችኋል? ለምን ነው የተጠመቃችሁት? ትልቁ ምስጢር ይሄ ነው። ከጌታ ከኢየሱስ ክርስቶስ ከሞቱ ጋር አንድ እንሆን ዘንድ ነው። ጥምቀት የቀብር ስነ ስርዓት ነው። ወደዚህ ከመምጣቴ በፊት አንድ አምስት ሰዎች አጥምቄ ነው የመጣሁት። እነዚህ ሰዎች ብዙ ነው የተማሩት። የቀብርና የትንሳኤ ስነ ስርዓት ይካሄዳል ብዬ ነው ግብዣ ይጋበዝኩት። ጓደኞቻችሁም ሁሉ ጥሩ ሰው ሲቀበር እንደሚሄዱ ሁሉ ይሄ የቀብርና የትንሳኤ ስነ ስርዓት ነው። ላለፈ ህይወታቸው ሊሞቱ ከዚህ በኋላ ለአዲስ ህይወት ከክርስቶስ ጋር ለሆነ ህይወት ሊነሱ ቀብር የሚካሄድበት ስነ ስርዓት ነው። እግዚአብሔር ይመስገን። ይሄንን ነገር ሰዎች ጥምቀቱ ከመካሄዱ በፊት ለዚህ ከክርስቶስ ጋር ለተባበሩበት ሞቱን ለመረጡበት እምነት መግለጫ እንዲሆን ነው ጥምቀቱ የሚካሄደው እንጂ ይሄ ጉዳይ መካሄድ አለበት በውስጣቸው ነው። እግዚአብሔር ይመስገን። ጥምቀቱ ምስክርነት ነው፣ መግለጫ ነው። ሁለት ሰዎች ሲጋቡ ቀለበት እየተለዋወጡ ካህን ሲጸልይላቸው ፓስተር ሲጸልይላቸው ቤተክርስቲያን ስርዓት ስትፈጽም በዚያን ሰዓት ያንን ይፈጽሙ እንጂ ለዛ ለቀለበት ልውውጥ ለሰርጉ ስርዓት ያበቃቸው ውሳኔ በውስጣቸው አስቀድሞ እንዳለቀ ሁሉ ሰዎች ከመጠመቃቸው በፊት በውስጣቸው የጨረሱት ውሳኔ መኖር አለበት። በጣም እንዲያስቡ ነው ሰዎች የምነግራቸው። ከመጠመቃቸው በፊት ይሄ ውሳኔ በውስጣቸው መኖሩን እንዲያስቡ ነው። አንዳንድ ጊዜ አንዳንድ ሰዎች እንደዚህ ያለ ውሳኔ ሳያረጉ ዝም ብለው መጠመቅ የሚፈልጉ ሰዎች አሉ። ይህንን መመርምሮ ለማወቅ የሚቻል ባይሆንም በትምህርት ግን ቤተ ክርስቲያን ኃላፊነት አለባት ይህንን ማሳየት። ምክንያቱም ሐዋርያው ጳውሎስ በዚህ ላይ እንደሚነግረን የሚጠመቁ ክርስቲያኖች የሚጠመቁት ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከጌታ ከኢየሱስ ክርስቶስ ሞት ጋር። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስንጠመቅ በዚያን ሰዓት እንቀበራለን። ምን ውስጥ ነው የምንቀበረው? ሞት ውስጥ። ልክ ውሃ ውስጥ ስንገባ የክርስቶስ ሞት ውስጥ እንደተነከረን እንደተቀበረን እናምናለን። እንደ ጥምቀት ስርዓት በጣም ውብ የሆነ ስርዓት የለም። ክብር ለእግዚአብሔር ይሁን። እና ከዛ ከውሃ ውስጥ ስንወጣ ምን ይላል በዚህ ቦታ ላይ? ምን እንደሚል ተመልክ። እንግዲህ ክርስቶስ በአብ ክብር ከሞታን እንደተነሳ እንዲሁ እኛም ደግሞ በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክብር ለእግዚአብሔር ይሁን። የጌታ የኢየሱስ ክርስቶስ ህይወት በቅዱሳን ህይወት ውስጥ የሚሰራው ይሄ እግዚአብሔር ቃል እንደሚናገረው ከጌታ ሞት ጋር በተባበሩ ሰዎች ህይወት ውስጥ ብቻ ነው። የጌታ የኢየሱስ ክርስቶስ ህይወት መንፈስ ቅዱስ በሰዎች ህይወት ውስጥ የሚሰራው ከጌታ ከኢየሱስ ክርስቶስ ሞት ጋራ በተባበሩ ሰዎች ውስጥ ብቻ ነው። የእግዚአብሔር ስም ብሩክ ይሁን። ክብር ለእግዚአብሔር ይሁን። ቁጥር 5 ይህንን ያሳያል። ሞቱን በሚመስል ሞት ከእርሱ ጋራ ምን ካረገን? ከተባበርን፣ ኮንዲሽናል ነው። ከተባበርን ምን እንሆናለን? ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እናደርጋለን? እንተባበራለን። እርግጠኞች መሆን ያለብን ሁልጊዜ በመንፈሳዊ ህይወታችን ለጎደላችሁ መንፈሳዊ ችግር አገልጋዮች እየጸልዩ ቢገስጹላችሁ ቢያስሩላችሁ መፍትሄ አይመጣም። አንዳንዴ ወገኖች what we have to understand እኔ ኢየሱስ ክርስቶስ በትንሣኤ መንፈስ በትንሣኤ መንፈስ በውስጤ እንዲሠራ እንዲመቸው ቃሉ የሚናገረውን የሚያስተምረውን ነገር በሕይወቴ አድርጌያለሁ ወይ? ክርስቲያን የሆነ ሰው ከጌታ ሞት ጋር ሊተባበር የሚወስነውን ውሳኔ ወስኛለሁ ወይ? ይሄ የጌታ ሞት በእኔ ሕይወት ሥራ እንዲሠራ እኔ ከጌታ ሞት ጋር ከተባበርኩበት መተባበር ጋር አቋም ወስጄ ነው ወይ ያለሁት የሚለውን ጥያቄ መመለስ አለብን። እግዚአብሔር ይመስገን። እግዚአብሔር ችግሮቻችንን የሚሰማባቸው መንገዶች የርኅራኄ ሥራዎቹ እንዳሉ ሆነው ለውጥ ያለው መሠረታዊ የክርስትና ሕይወትን ግን ለመኖር በቤተ ክርስቲያን ውስጥ እያንዳንዱ አማኝ ከጌታ ሞት ጋር መተባበሩን ማወቅ አለበት። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በመስቀሉ ሥራ ካልተስማማን፣ መስቀሉ በሕይወታችን ስፍራ ሳይኖረው ትንሣኤው ሊሠራ አይችልም። ይህንን ማወቅ አለብን። እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ለኃጢአታችን ሞተ እንደምንል ሁሉ ጌታ ኢየሱስ ክርስቶስ ለእኛ ተነሳ እንላለን። ነገር ግን ይህንን አምነን ደግሞ ለመኖር የክርስቶስ የመስቀሉ ኃይል በሕይወታችን ስፍራ ሊኖረው ይገባል። ሐዋርያቶች ይህንን ይረዱ ነበር። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እያሉ ይናገራሉ። እኔም አሁን ያው ሆኜ አልኖርም ይላል ሐዋርያ ጳውሎስ። ክርስቲያን የሆነ ሁሉ ከጌታ ከኢየሱስ ክርስቶስ ጋር ተባብሮ የሚኖረውን አዲስ ሕይወት ለመኖር መስቀሉ በሕይወቱ ትልቅ ስፍራ ሊኖረው ይገባል። በጣም የሚያሳዝነው በመንፈሳዊ ነገር ብዙዎቻችን በቤተ ክርስቲያን በመኖራችን ብዛት ሰው በማወቃችን የቤተ ክርስቲያኒቱን አሰራርና ልማዶች ስላወቅን መስቀል አልባ በሆነ ልምድ ባመጣው ግንዛቤ ብቻ ክርስቲያን ሆነን መኖር እንችላለን? ኖ፣ አይቻልም። የትንሣኤ ኃይል በቤተ ክርስቲያን ውስጥ መስራት አለበት። የትንሣኤ ሕይወት በቤተ ክርስቲያን መስራት አለበት። ከሞቱ ጋር ቅዱሳን እንዲተባበሩ ቤተ ክርስቲያን ይህን ልታስታውሳቸው ልታሳስባቸው ይገባል። ሐዋርያቶች በዚህ ጸጋና በዚህ ኃይል ነው ያገለገሉት። የእግዚአብሔር ስም የተባረከ ይሁን። ብዙ ሰዎች የእግዚአብሔር ጸጋ ያለ መስቀል በቤተ ክርስቲያን እንደሚሠራ አምናሉ። ውድ ወገኖቼ፣ ያልዳነ ሥጋ አለን። ዕለት ዕለት እየሞትን ነው የምንኖረው። ክብር ለእግዚአብሔር ይሁን። ክርስትናን ስንኖር ሁልጊዜ መስቀሉ መለያያ የሆነ በሕይወታችን መቀመጥ አለበት። ትላንት እንደተናገርኩት የመስቀል ጸሎትን መጸለይ መልመድ አለብን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ይሄ እውቀት አለን፣ የሞተስ ከኃጢአቱ ጸድቋልና። አሮጌው ሰው ማለት ምን ማለት ነው ብላችሁ ብትጠይቁኝ፣ እኔ እንደተረዳሁት የገባኝ ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ ሰው ሰው ብቻ ሆኖ የሚኖርበት ሕይወት አሮጌው ሰው ይባላል። ሰው ሰው ብቻ ሆኖ በተፈጥሮ የሚኖርበት። ክርስቲያን በእንደዚህ ያለ ሕይወት እንዲኖር እግዚአብሔር አይፈልግም። ሰው ብቻ አይደለንም። የቆሮንቶስ ሰዎችን ጳውሎስ ሲናገራቸው ሰው ብቻ አላቸው። አንድ ጊዜ በአንድ ቤተ ክርስቲያን በጣም ሸሚዛቸውን እየጠቀለሉ ሰዎች ሊደባደቡ በሚችሉበት ሁኔታ የተጋጩበት ቤተ ክርስቲያን እንዳገለግል የተጋበዝኩበት ጊዜ ነበር። እኔ እንደውም አልሄድም ብዬ በጣም አስቸግረውኝ፣ እባክህ የሚመጣልን ሰው የለም ብለው ነው የሄድኩት። ምንድን ነው የማገለግለው? ሌሊቱም በሙሉ ስጸልይ ነው ያደርኩት እና እግዚአብሔር በዛ በተንበረከኩበት ቦታ እየጸለይኩ ሳለ ጠዋት ለማገለግለው አገልግሎት ሰው ብቻ የሚል ቃል በውስጤ መጣ። ሰው ብቻ። ቤተ ክርስቲያን ሰው ብቻ ከሆነች እኔ ማምነው ሁልጊዜ ማንኛውም ክርስቲያን በመስቀሉ ኃይል ከትንሣኤው ጋር ሊተባበር በሚችልበት መንገድ ከጌታ ጋር ዕለት ዕለት ካልኖረ የዳነ ማንኛውም ክርስቲያን ማንኛውም ያልዳነ ሰው ሊሰራ የሚችለውን ኃጢአት የሚያሰራ ፖቴንሻል ተሸክሞ ነው የሚዞረው። ስሙኝ የምነግራችሁን ነገር ማንኛውም ክርስቲያን ማንኛውም ያልዳነ ሰው ሊሰራ የሚችለውን ኃጢአት ለመስራት የሚያስችለውን ፖቴንሻል ይዞ ነው የሚዞር። እዚህ ነው ዛሬ ቤተክርስቲያን አሃዛም የሚሰሩት ኃጢአት በቤተክርስቲያንም ያለው። ይሄ ሰው ብቻ የሚለው መልእክት ሲመጣ ከየት እንደመጣ ገባኝ። መጽሐፍ ቅዱስን ሳጠና ሰው ብቻ ክርስቲያኖች የተለያዩበት የቆሮንቶስ ሰዎች ሰው ብቻ እግዚአብሔር አልባ የሆነ እይታ ሰው ከሰው ጋራ እንደ ሰው ልማድ ብቻ የሚታይበት ሐዋርያው ጳውሎስ ይህን ያስተማረው ትምህርት ብረት የሚሰብር አይነት ትምህርት ነው። ጠንካራ ቃል ነው እግዚአብሔር የሰጠኝ። ያንን ትምህርት ሳስተምር ዛሬ እርስ በርሳቸው የተጣሉት ወይ በቦክስ ይሉኛል ወይ ይጣሉኛል ወይ ይሰድቡኛል። የሚያስፈራ መልእክት ነው። ከዛ ያንን መልእክት ሰብኬ ልክ ስጨርስ ሁሉ ሰው ረጭ ብሎ ነበር የሚሰማው። በጣም በጣም እብሪተኛ የሆነ አንድ ወንድም በዛ መካከል ከፍ ዝቅ እያለ ሰዎችን የሚናገር የመጀመሪያው ሰው ነበር ወደ ፑልፒቱ ጋር ሲመጣ። የኔ ወንድም አለኝ፣ እግዚአብሔር እንዳንተ ያሉ አገልጋዮችን ለቤተ ክርስቲያን አገልጋይ አድርጎ ስለሰጠ እግዚአብሔርን አመሰግናለሁ፣ እግዚአብሔር ይባርክህ አለኝ። የእሱን አይነት ቢጤ ደግሞ ያለው ሰው መጣና ምን አለ? እግዚአብሔር ዛሬ ዋጋዬን ሰጠኝ፣ ዋጋዬን ሰጠኝ አለ። እና አንድ እግዚአብሔር ሰው ደግሞ እንደዚሁ ሽማግሌ ያሉ ትልቅ ሰው ናቸው፣ እንግዲህ ወገኖቼ በዚህ በወንድማችን ፊት እንታረቃሉ፣ እኔ ጨርሻለሁ፣ ምንም የለኝም፣ ጨርሻለሁ ብሎ ራሱን ዝቅ አድርጎ ሄደ። ቤተ ክርስቲያን ሰው ብቻ የምትሆንበትን በሽታዋን የሚገላግላት የመስቀሉ ቃል ነው። ሰው ብቻ ሆነ እንድንኖር እግዚአብሔር አይፈልግም። አሮጌው ሰው ማለት ሰው ብቻ የሆነ ህይወት ነው። በመንፈስ ቅዱስ ታትመናል። የምናነበንበው ዶክትሪን አይደለም ወገኖቼ፣ መንፈስ ቅዱስ ፐርሰን ነው። የእግዚአብሔር መንፈስ ፐርሰን ነው። ኢየሱስ በአካል መጣ እንጂ መንፈስ ቅዱስ ከክርስቶስ ጋር የማይተናነስ የመለኮት እኩልነት በሁሉ አቅጣጫ አለው። እንደ እግዚአብሔር አብ እንደ እግዚአብሔር ወልድ ሙሉ የሆነ አካል ነው መንፈስ ቅዱስ። ስለዚህ በመንፈስ ቅዱስ መያዣ ሆኖ ተሰጠን ማለት መንፈስ ቅዱስ ኢንፍሉዌንስ አይደለም፣ ኃይል አይደለም፣ ፐርሰን ነው። በውስጣችን ገብቷል። ክብር ለእግዚአብሔር ይሁን። ከዚህ ከቅዱሱ ከእግዚአብሔር መንፈስ ጋር ነው የክርስትና ህይወት የሚያዘው። የእግዚአብሔር ስም የተባረከ ይሁን። መንፈስ ቅዱስ በቤተ ክርስቲያን ውስጥ ሲሰራ የመጀመሪያ ተልእኮ የክርስቶስ የትንሣኤ መንፈስ ሆኖ ነው እኛ ጋር የገባው። ኢየሱስ ስለከበረ ነው የመጣው። የትንሣኤ መንፈስ ነው። ኢየሱስ ባይከብር አይመጣም ነበር። ኢየሱስ ሞትን ድል ስለነሳ ነው። መጋረጃውን ስለተረተረ ነው። ዕዳችን ስለተከፈለ ነው። ለአዲስ ሕይወት የተሰጠ መንፈስ ነው። የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱሳችን ላይ ስለ መንፈስ ቅዱስ ብዙ ትምህርቶች አሉ። ነገር ግን ቤተ ክርስቲያን ልታውቅ የሚገባው እኔ የተረዳሁት ነገር ልንገራችሁ። እኔ በጸጋ ስጦታዎች አምናለሁ። የጸጋ ስጦታዎችንም እግዚአብሔር በሰጠኝ መጠን የምለማመደው ይኖረኛል። ይሁን እንጂ ልንገራችሁ አንድ ነገር፣ የመንፈስ ቅዱስ የመጀመሪያ ሚሽን እኔና እናንተን ዳግም በተወለድንበት በልጅነት ሕይወት ማኖር ነው። ክብር ለእግዚአብሔር ይሁን። የልጅ የእግዚአብሔር ልጆች አድርጎ ማኖር የመጀመሪያው የመንፈስ ቅዱስ ተልእኮ ያ ነው። በመንፈስ የምንመራ በመንፈስ ቅዱስ ኃይል የምንኖር በመንፈስ ቅዱስ ጸጋ የምንኖር ሰው ብቻ ከሆነ ሕይወት ሊያወጣን ነው የመጣው። የእግዚአብሔር ስም የተባረከ ይሁን። ዛሬ ቤተ ክርስቲያን የምትፈልገው ልሳንን፣ ትንቢትን፣ መገለጥን ነው። ወገኖቼ ልጆች ሳንሆን እንዴት ነው እነዚህ ነገሮች የምንለማመደው? የቱ መቅደም አለበት? የቱ ነው ትልቅሙ ለቤተ ክርስቲያን? ምንድን ነው እነዚህ ነገሮች በጣም የሚጠቅሙት? የመጀመሪያ ነገር ቤተ ክርስቲያን ትኩረት ልትሰጥበት የሚገባ ነገር ጤናማ ልሁን ብላ ካለች የልጅነትን መንፈስ ቅዱሳን እንዲያውቁ ነው። ለምን? ለቤዛ ቀን የታተምንበትን መንፈስ እያሳዘን ነው መኖር አንችልም። ለብዙ የስተት ስራዎች እንጋለጣለን። መንፈሳዊ ህይወት፣ የልጅነት ህይወት የማይታይባቸው ቅዱሳን ምን ይሆናሉ? ስጋውያኖች ይሆናሉ። የጸጋ ስጦታ መንፈሳዊ አያደርግም። በእግዚአብሔር መንፈስ መኖር፣ ልጅ ሆኖ መኖር የሚቻለው ከጌታ ሞት ጋር የመተባበርና በትንሣኤ ህይወት ኃይል የመኖር ምስጢር ቅዱሳን ሲማሩ ነው። ስለዚህ አሮጌው ሰው ማለት ምንድን ነው?
አሮጌ ሰው ማለት ሰው ያለ እግዚአብሔር የሚኖረው ያለ መንፈስ ቅዱስ የሚኖረው በራሱ ብቻውን ሰው ብቻ ሆኖ የሚኖረው ህይወት ነው። ስለዚህ ሐዋርያው ጳውሎስ ምን ይላል? ሞቱን በሚመስል ሞት ከርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ እንተባበራለን ካለ በኋላ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን ይላል። ምን ማለት ነው? ጌታ ኢየሱስ ክርስቶስ በመሞቱ እኔና እናንተ ከዚህ በኋላ ሰው ብቻ ሆነን ያለ እግዚአብሔር መንፈስ መኖርን የሚያስቀር ሞት ነው ኢየሱስ የሞተልን። ዕዳ ብቻ አይደለም የከፈለልን። አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌው ሰዋችን ተሰቅሏል በሉ። ክብር ለእግዚአብሔር ይሁን። ኢየሱስ የሰቀለውን አውርደን መኖር አንችልም። እንዳልዳነ ሰው ከዚህ በኋላ ማሰብ አንችልም። ማናችንም በዚህ ባሮጌው ሰው በዘር ልንታይ እንችላለን። ትላንት እንዳልነው አሮጌው ሰው አይሁዳዊ ነኝ ሊል ይችላል፣ ኦሮሞ ነኝ ሊል ይችላል፣ አማራ ነኝ ሊል ይችላል፣ ግሪክ ነኝ ሊል ይችላል። ነገር ግን ባይ ባይ በመስቀሉ በቤተ ክርስቲያኔ ቦታ የለውም። ክብር ለእግዚአብሔር ይሁን። ባይ ባይ በመስቀሉ በዚህ በቤተ ክርስቲያን ስፍራ የለውም። ለምን? ኢየሱስ የሰቀለውን ቤተ ክርስቲያን መብት ልሰጥ አትችልም። ኢየሱስ የሰቀለውን አውርደን ሌላ አይነት ነገር ልንናገር አንችልም። አሮጌው ሰዋችን የሁላችንም፣ የአማራ ብቻ አይደለም፣ የኦሮሞ ብቻ አይደለም፣ የጉራጌ ብቻ አይደለም፣ የአይሁድ ብቻ አይደለም፣ የግሪክ ብቻ አይደለም፣ የሁላችንም አሮጌ ሰው ተሰቅሏል። ክብር ለእግዚአብሔር ይሁን። ይሄ የመስቀሉ ቃል፣ ይሄ ኢየሱስ የሰራው ስራ ሕያው እየሆነ ካኒ ኢማጂን ወገኖቼ፣ ቤተ ክርስቲያን በዘር ስትታመስ ምን አይነት ጉድ ነው ብላችሁ ትላላችሁ። የመስቀሉ ኃይል አስወጋጅ የሆነበትን ምስጢር ማወቅ አለብን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ነገር ግን ይላል ክርስቶስ ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ ምን እናደርጋለን? በሕይወት እንድንኖር እናምናለን። ኢየሱስ ክርስቶስ ከሞቱ ጋር ብንተባበር ሕይወቱ በእኛ ሕይወት ይሠራል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ እግዚአብሔር እውነት ነው። በቡራኬ ማንም አይሰጣችሁም፣ አያድላችሁ፣ በማንም ጸሎት አታገኙትም። ከሞቱ ጋር በመተባበር ብቻ የሚገኝ ጸጋ ነው ይሄ። ክብር ለእግዚአብሔር ይሁን። እያንዳንዱ ክርስቲያን በነፍስ ወከፍ በውስጡ ከጌታ ሞት ጋር መሰናበት ያለበትን አሮጌ ማንነቱን ከተሰናበተ ሞቶ ከተነሳው ጌታ ጋር ይገናኛል። ክብር ለእግዚአብሔር ይሁን። ስለዚህ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት፣ ሞት ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ምን አድርጓል? ሞቷል። ከዚህ በኋላ ኢየሱስ ክርስቶስን የሚፈትነው ነገር ምንም የለም። ሟች የሆነውን የኔና የእናንተን ሰብአዊ ተፈጥሮ በሞት ኃይል ውስጥ ባስቀመጠበት ጊዜ ኢየሱስ ሞቶ ሲነሳ በእግዚአብሔር መንፈስ ብቻ ሊኖር የሚችል አካል ነው ይዞ የተነሳው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ጥያቄዎች ይመጡብኛል። ይህን ነገር ከዚህ በፊት ተናግሬያለሁ። መንግሥተ ሰማይ ሄደን ሌላ ሰይጣን ቢነሳስ? አንድ ከሰዎች መካከል አንዱ ቢስትስ? እንደገና ኃጢአት ቢመጣስ ምንድን ነው የምንሆነው? እያልኩ አስብ ነበር። ድሮ ልጅ እያለሁ እንደዚህ ያለ ጥያቄ ይመጣብኛል። ይህንን ስመለከት ይኖ ምን እንደተረዳሁ ታውቃላችሁ? ኢየሱስ ሞቶ የተነሳበት የትንሣኤው ምስጢር መልስ ሆነልኝ። ያለ እግዚአብሔር መኖርን ያስቀረ ትንሣኤ ነው። ያለ እግዚአብሔር መኖርን ያስቀረ ትንሣኤ ነው። በትንሣኤ ሕይወት ኃይል በዚህ ዓለም እንደምንኖር በኦክሲጅን ኃይል አይደለም የምንኖረው። በዚህ ዓለም እንድንኖር የዚህ ዓለም ንጥረ ነገሮች ለእኔና ለእናንተ ለሕይወት ሰፖርት ሲስተም ሆነውን እንደምንኖር አይደለም የምንኖረው። በመንፈስ ቅዱስ ኃይል ነው ኢየሱስ ሕያው ሆኖ የተነሳው። ክብር ለእግዚአብሔር ይሁን። መንፈሳዊ ኃይል ነው። ኦክሲጅን አያስፈልገውም። ፀሐይ አያስፈልገውም። የመሬት ኤሌመንቶች አያስፈልጉትም። የሕይወት ኃይሉ ማን ነው? የእግዚአብሔር መንፈስ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከተነሳበት ከዛ ህይወት ኃይል ውስጥ ማንንም ሊያወጣ አይችልም። ክብር ለእግዚአብሔር ይሁን። አንድ ቤት ውስጥ እንደ መግባት አይደለም ይሄ። እግዚአብሔርኛ ውስጥ የገባበት ህይወት ነው ይሄ። እግዚአብሔር ለኛ ህይወት የሆነበት ህይወት ነው። ስለዚህ ከዚህ የሚያወጣን የለም። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለማን ይኖራል? ለእግዚአብሔር ይኖራል። ሊስን ውድ የጌታ ልጆች፣ ሐዋርያው ጳውሎስ የሚነግረን የትንሣኤ ህይወት ዲፋይንድ ቢደረግ ለእግዚአብሔር መኖር ብቻ ነው። ለዚህ ነው መስቀል ለቤተ ክርስቲያን አስፈላጊ የሚሆን። ለእግዚአብሔር መኖር ብቻ ነው። ለኔ የሚባል ነገር የለም። እግዚአብሔር ህይወቴ እንዲሆን እየፈቀድኩኝ እንዴት ለኔ እኖራለሁ? እግዚአብሔር ህይወቴ ነው የሚል ክርስቲያን ለራሱ መኖር አይችልም። በበላ ለጌታ ሐዋርያቶች አይደለም? ብንኖር ለጌታ፣ ብንሞት ለጌታ። ክብር ለእግዚአብሔር ይሁን። ከፍ ብንል ለጌታ፣ ዝቅ ብንል ለጌታ። ህይወቴ እግዚአብሔር ነው ካልን፣ ለሱ ነው የምኖረው ካልን፣ የኔ የሚባል ቋንቋ የለም ማለት ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ከጌታ ከኢየሱስ ክርስቶስ ትንሣኤ ጋር መተባበር የሚፈልግ ሰው ለኔ መኖርን፣ የኔ ብሎ መኖርን፣ እንደ ሰው ልማድ መኖርን የሚያስቀረውን የመስቀሉን ኃይል መለማመድ አለበት። ቤተ ክርስቲያን ጤነኛ ልሁን ካለች ይሄንን እውነት በጠበቀ ሁኔታ አገልጋዮቿ ሊያስተምሩ ሊሰብኩ፣ ቅዱሳን ይሄ ነገር በቤተ ክርስቲያን እንዲሰራ ሊጸልዩ፣ መዝሙሩም፣ ጸሎቱም፣ ስብከቱም፣ ትምህርቱም፣ አሰራሩም የመስቀሉን ማዕከላዊነት የጠበቀ መሆን አለበት። ሥጋ ከልካይ፣ አሮጌ ሰው ከልካይ መስቀል በቤተ ክርስቲያን ሲኖር የትንሣኤ ሕይወት ሊሰራ የተመቸ ነገር ይኖራል። ጤነኛ ቤተ ክርስቲያን በመስቀል ኃይል ነው ጤንነቷን የምትጠብቀው። ክብር ለእግዚአብሔር ይሁን። ጤነኛ ቤተ ክርስቲያን ጤናማ ሕይወትን የሚሰጣትን የትንሣኤውን ሕይወት የምታስተናግደው በመስቀሉ ኃይል ነው ይህንን የምትጠብቀው። ክብር ለእግዚአብሔር ይሁን። በምኞት አይደለም፣ በምንም አይደለም፣ በጸጋ ስጦታዎች አይደለም። የጸጋ ስጦታዎች ቤተ ክርስቲያንን ጤናማ አያደርጓትም። መገለጦች ቤተ ክርስቲያንን ጤናማ አያደርጓትም። ነቢያቶች ቤተ ክርስቲያንን ያግዛሉ እንጂ የሚገልጡት ነገር ጤናማ አያረግም። የመስቀሉ ቃል ነው ቤተ ክርስቲያንን ጤናማ የሚያረጋት። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ ኢየሱስ ሲኖር ለማን ነው የሚኖረው? ለእግዚአብሔር ይኖራል። ለማን ይኖራል? ለእግዚአብሔር ይኖራል። የጌታ ኢየሱስ ክርስቶስ መስቀል ለእግዚአብሔር የማይኖረውን ሁሉ የገደለ መስቀል ስለሆነ፣ ምንም ያላስቀረ መስቀል ስለሆነ፣ ለእግዚአብሔር ያልሆነውን ሁሉ የጨረሰ መስቀል ስለሆነ የትንሣኤው ሕይወት ለእግዚአብሔር ብቻ መኖርን የሚያመጣ ኃይል ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኔና እናንተ ይህን ነው መናፈቅ ያለብን። እግዚአብሔር በሕይወቴ ክብር ሲሉ ብዙ ሰዎች ጸጋ ስጦታ እንዲሰጣቸው ብቻ ነው የሚፈልጉት። አይደለም። መጀመሪያ መለመን ያለብን እግዚአብሔር ክብሩን በእኛ እንዲገልጥ ሞቱን ነው። ክብር ለእግዚአብሔር ይሁን። ሞቱን የምንፈልገው ጠፋፊ ነገር እንዳይመስላችሁ፣ የእግዚአብሔር ያልሆነውን ሁሉ የሚያስወግድ የእኔነትን ሕይወት የሚገድል የሚያጠፋውን የመስቀሉን ኃይል ቤተ ክርስቲያን መመኘት መናፈቅ አለባት። እግዚአብሔር የተባረከ ይሁን። ይህንን ግለጥልን ማለት አለብን እግዚአብሔርን። ሐዋርያው ጳውሎስ ምን ይላል? ግን በሕይወት መኖርን ግን ለእግዚአብሔር ይኖራል ካለ በኋላ ቁጥር 11 ላይ እንዲሁም ይላል። እንዲሁም በሉ እስቲ። አያችሁት? ኢየሱስ ክርስቶስ መሞትን ለኃጢአት አንድ ጊዜ ፈጽሞ ሞቷል ሲል ምን ማለት ነው? መስቀሉ ሥራውን ፈጽሞ ጨርሷል። ከዚህ በኋላ ኢየሱስ ክርስቶስ ድጋሜ አይሞትም። ያልሞተ ነገር፣ ለኃጢአት ያልሞተ ነገር ኢየሱስ ውስጥ ምንም ነገር የለም። በትንሣኤ ሕይወት ኃይል ሲኖር ፍጹም በሆነ በእግዚአብሔር ኃይል ብቻ ነው የሚኖረው። ልክ እንዲሁ እናንተ ደግሞ ልብ በል እንዲሁ እናንተ ደግሞ ለኃጢአት ምን እንዳረጋችሁ ለኃጢአት እንደሞታችሁ ከዛ በኋላስ ግን ይላል ግን በሉስቲ አያችሁት ምክንያቱም የትንሣኤው እኛ እንደ ኢየሱስ ለብቻችን አንነሳም የሱ ህይወት እንዲሰራ ነው እኛ ምን ሞተው የተነሳው ጌታ እንዲሰራብን ነው ምን ሞተው ምክንያቱም እኛ እንደሱ ሞተን ብንሰራ መስቀል እዚህ ያቆመን እንሰቃቀል ነበር እርስ በርሳችን እንደዚህ ያለ ነገር የለም በቤተክርስቲያን አይደለም እንዴ ነገር ግን በወንጌሉ ኃይል ነው ይሄንን ምን እንቀበለው በወንጌል እውነት ነው ይሄንን ምን እንቀበለው ስለዚህ ምን ይላል አወሪያ ጳውሎስ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሕያው ሆናችሁ ሕያው እንደሆናችሁ ራሳችሁ ምን አርጉ ቁጠሩ አያችሁ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ በጌታ ጸጋ ለምናችኋለሁ ይህንን እውነት ዛሬ አብረን ጥቂት እንድናስበት ፈልጋለሁ ለምክንያቱም ሐዋርያ ጳውሎስ ለሁላችን የጻፈው እውነት ነው የሚናገረው ነገር በነፍስ ወከፍ ለግል ልንወስደው ይገባል ምንድነው የሚለን እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ውድ ወገኖቼ ይሄንን ላንድ አፍታ አይደለም ላንድ ወር አይደለም ላንድ ሳምንት አይደለም እድሜ ዘመናችሁን የምትከርሙበት የምትነከሩበት የምትጠመቁበት እውነት ነው ይሄ ላንድ አፍታ አይደለም እዚህ ሰምታችሁ ጥሩ ሰባኪ ነው ባካችሁ የረሳነውን አስተማረን ብላችሁ ሪፍሬሽ ሆናችሁ የምትሄዱበት አይደለም ይህ እውነት በውስጣችን መብቀል አለበት ይህ የእግዚአብሔር እውነት ኑሯችንን ሁሉ እየዳሰሰ የክርስቶስ ሞት ያላስወገደውን ሁሉ እያስወገደ እኔና እናንተን ጌታ ለእግዚአብሔር አምላካችን ሕያው ሆነን የምንኖርበትን ሕይወት በውስጣችን አብዝቶ አግሉቶ እስኪያመጣ ድረስ የጌታ የኢየሱስ ሞቱ ሥራውን መስራት አለበት። ክብር ለእግዚአብሔር። አንዳንድ ሰው ቶሎ አይሞትም። ሚታየው ለሚታየው ነገር ብቻ ነው እግዚአብሔር ያሳየናል ቀስ በቀስ የመስቀሉን ማህተም የመስቀሉን ኃይል የሞቱን ኃይል ወደ የጓዳችን ወደ ህይወታችን ያመጣል የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን ስንቶቻችሁ ለመሞት ፍላጎት አላችሁ ስንቶቻችሁ ይሄ ሥራ በህይወታችሁ እንዲሰራ ትፈልጋላችሁ ወደ ጌታ ልጆች የቱንም ያህል በእግዚአብሔር ቤት ከርመን ክርስትናችን ከኛ እንደማይወሰድ በልምድ ያወቀን ብንሆን የማይሰራ ህይወት ኖሮን በታሪክ ትዝታ ብቻ ክርስቲያን ሆኖ መኖር መሻገት ነው መሻገት ህይወት የሌለው ህይወት አጽም የሆነ ህይወት የማይንቀሳቀስ የማያድግ የማያፈራ ህይወት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ በእኛ ህይወት እንዲገለጥ ክብሩ እንዲገለጥ ቤተክርስቲያን መጽሐፍ ቅዱስ እንደሚለው የጌታ የኢየሱስ ክርስቶስ ሙላቱ እንድትሆን ከተፈለገ ለእግዚአብሔር ብቻ ሕያው ሊሆን የተነሳው ኢየሱስ እኛ ውስጥ እንዲኖር ከተፈለገ እንግዲህ ለእግዚአብሔር ያልሆነውን ሁሉ የሚያስወግደው መስቀል ማስተናገድ ግድ እንደሆነ እንወቅ። ክብር ለእግዚአብሔር ይሁን። በፕሮቶኮል ክርስትና የለም። በመስቀል ኃይል ነው። ክብር ለእግዚአብሔር ይሁን። የክርስቶስ መስቀል ወደ ኑሯችን ወደ ሥራችን ወደ ምኞታችን ወደ ህይወታችን ወደ ጓዳ ወደ የአንዳንዳችን ትዳር መምጣት አለበት። በዚህ በመስቀል ኃይል ቤተክርስቲያን ውድ ወገኖቼ በጭቅጭቅና በክርክር ያልተረታ ሁሉ በመስቀሉ ኃይል ይረታል። ክብር ለእግዚአብሔር ይሁን። ልንሞትለት የሚገባውን ልንክደው የሚገባውን ሁሉ በመስቀሉ ኃይል ስንክድ ክርስቲያኖች ለክርስቶስ ህይወት ለትንሣኤ ህይወት የተዘጋጀን ሆናለን። ይህን ቤት ነው የምናረጋው በዚህ ቦታ ላይ እንደተገለጠው እንዲሁም እናንተ ደግሞ ለእግዚአብሔር እናንተ ደግሞ ለኃጢአት እንደሞታችሁ እያንዳንዱ ክርስቲያን በነፍስ ወከፍ ከኃጢአት ጋራ የተለያየው በሞት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በተጠመቅኩበት ጊዜ ጌታዬ ሆይ ይሄንን ሁሉ እውነት የሰባኪ አስተማሪ እንደሚናገረው ባልረዳም ዛሬ ግን በቃል እውነት የወሰድኩትን ጥምቀት ሁሉ እንድረዳ አድርጎኛል እንዳስተውል አድርጎኛል። የተጠመቅኩትን ጥምቀት በዚህ ሁኔታ አረዳዋለሁ። ያኔ በተጠመቅኩበት ጊዜ ለኃጢአት እንዳልኖር ያለ አንተ ከሆነ ህይወት ልገላገል እዛው ሃውስ በአብ ወልድ በመንፈስ ቅዱስም ተቀብሬ ነበር። ያንን ቀብር ዛሬ አድሳለሁ፣ ዛሬ እቀበላለሁ ማለት አለብን። እግዚአብሔር ስም የተባረከ ይሁን። እዛው ሃውስ ተነክሮ የተቀበረውን ከጌታ ከኢየሱስ ክርስቶስ ጋር ልንኖር ያለ ጌታ የሆነውን የቀበርነውን ነገር እንደ ተቀበረ ዛሬ መርጠን ወሰነን ከዚህ መሄድ አለብን። ክብር ለእግዚአብሔር ይሁን። ከዛ በኋላ እንደነ ምኖረው በጌታዬ በኢየሱስ ክርስቶስ ሆኜ ለእግዚአብሔር ያው ሆኜ እንደምኖር ቆጥራለሁ። ውድ ወገኖቼ ብዙዎቻችን የሚያሳስበን እንዴት እንደምንኖር ነው። ጌታን ግን የሚያሳስበው ለሱ እሱ በእኛ እንዲኖር አለመመቸታችን ነው። መስቀሉን ከመረጥን በኋላ አይኖቻችን በጌታ ላይ ሆናሉ። ክርስትና ህይወት በእግዚአብሔር ችሎታ የሚኖር ነው። ኢየሱስ ክርስቶስ ወደ እናንተ ህይወት ውስጥ ይመጣል። የትንሣኤው ኃይል ጌታ ዛሬ በዚህ ቦታ ያየናል። ይሄ እውነት ነው። ክብር ለእግዚአብሔር ይሁን። ከሞቱ ጋር የተስማሙትን ቅዱሳን ያያል። አይኖቹ ልብና ኩላሊትን የሚመረምሩ ናቸው። ጌታ ኢየሱስ ክርስቶስ በአይኖቹ ፊት ምንም የተሰወረበት ፍጥረት የሌለ ጌታ ነው። ሁሉን ያያል። ከሞቱ ጋር የተስማሙትን ቅዱሳን ሲያይ እሱ በእነዛ ቅዱሳን ህይወት ውስጥ ህይወቱን እንዲሰራ ያደርጋል። የእሱ ስራ ነው። የእኛ ስራ ጌታዬ ሆይ ካንተ ጋር ለመኖር ስል አንተ በእኔ ህይወት እንድትገለጥ ስል የኔን ነገር እጥላለሁ የሚል ክርስቲያን የጌታን ጆሮ ልብ ይማርካል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ ክርስቲያን ሲኖር እንዴት ነው የሚኖረው? ሮሜ ምዕራፍ 6 ከቁጥር 12 ጀምሮ ብትመለከቱ ይሄንን ያሳየናል። አያችሁት? ይሄንን ያሳያል። ቁጥር 13ን ተመልከቱ። ብልቶቻችሁን ያመጻ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ምንም እንኳን ጥምቀት ተጠምቀን ብንወጣ ሰውነታችን አለ፣ ብልቶቻችን አሉ። እና እነዚህን ብልቶቻችንን የአመፃ የጦር ዕቃ አድርጋችሁ አታቀርቧቸው። ምን አድር እናደርጋቸዋለን? ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቀርቡ። ስለዚህ ክርስቲያን ሲኖር ኢየሱስ ከሞት ልክ እንደተነሳ፣ ከሙታን ተለይቶ እንደተነሳ፣ በጥምቀት ከአሮጌው ሕይወት የተለያየ ክርስቲያን፣ በጌታ ሞት እንደተለያየ የሚያምን ክርስቲያን ሞቶ ከተነሳው ጌታ ጋር በትንሣኤ ክልል ውስጥ እንዳለ ነው ራሱን የሚያምነው። ለዚህ ነው ሐዋርያቶች ከዓለም ጋር መስቀሉን መሰነባበቻ አድርገው የሚያዩት። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት። ክብር ለእግዚአብሔር ይሁን። አንድ ጊዜ አንድ እግዚአብሔር ሰው ማረሳው ጥሩ ምሳሌ የሆነ ካርታ እንጫወት አሉት። አንድ መጽሐፍ ላይ ሳነብ ድሮ ልጅ እያለሁ ትዝ ይለኛል። እጄን ይዞ አልመጣሁም አላቸው። በባቡር ሲሄዱ ሶስት ሰዎች አራተኛ ሰው ፈልገው ምን ትቀልዳለና እና ተጫወት አሉት። ነገርኳችሁ እጄን ይዤ አልመጣሁም አላቸው። የማን ነው ይሄ እጅ አሉት። ይሄን አይደለም። ብልቶቹን የሚጠቀመው ከሙታን ተለይቶ እንደተነሳው እንደ እግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ብልቶች አድርጎ ነው እጆቹን የሚያየው። ክብር ለእግዚአብሔር ይሁን። አፋችሁ የጌታ ነው። እጃችሁ የጌታ ነው። እግራችሁ የጌታ ነው። አሳባችሁን፣ ልባችሁን፣ ሁለመናችን የጌታ ነው። ክብር ለእግዚአብሔር ይሁን። ለምንድን ነው ጌታ የሞተው? ቤተ ክርስቲያን ሜምበር ሊያረጋችሁ አይደለም። ጌታ የሞተው ለምን እንደሆነ ታውቃላችሁ? ውድ የጌታ ልጆች ይህንን አብረን እንድንለው ፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ላይ ከቁጥር 14 ጀምሮ አብራችሁን ትሉታላችሁ። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ስንቶቻችሁ ሞታችኋል? በዚህ ቃል መሰረት ሁላችንም ሞተናል። የእሱ ሞት የእኛ ሞት ነው። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት በሉ፣ በሕይወት ያላችሁ እስቲ እጃችሁ ነው አውጡ። እናንተን ነው የሚመለከተው። በሕይወት ያላችሁ፣ በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ኢየሱስ የሞተው እኔን ወደፊት ለራሴ ከመኖር ሊያድነኝ ነው። ክብር ለእግዚአብሔር ይሁን። ይሄ ምንም ልዩ መገለጥ አያስፈልግም። ኢየሱስን የሚያህል እግዚአብሔር ልጅ በዚህ ዓለም ላይ መጥቶ ሞቶ ያዳነን ክሽ ክሽ ለሆነ ህይወት አይደለም። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ብዙ ሰዎች ጌታ ከሰይጣን እንዳዳናቸው ያምናሉ። ከራሳችሁ ሳድናችሁ ከሰይጣን አድናችሁ። መጀመሪያ ኢየሱስ የሚያድነን እኛን ከኛ ነው የሚያድነን። እግዚአብሔር የተመሰገነ ይሁን። ሰይጣን መብት የሌለው በሕይወታችን የሚያረገን እኛን ከኛ ካዳነን ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር ስንገዛ ነው ዲያብሎስን ስንቃወም የሚሸሸው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ኢየሱስ ክርስቶስ በዋጋ ገዝቶናል። የሞተው እኛን ለኛ ከመኖር ለማዳን ነው። ድሮ ልጅ ያለው እዚህ የዛሬ ስንት አመት ይሄን ጥቅስ ለሰዎች ሰጣቸዋል። እስኪ ይሄን ጥቅስ እኔ ማንንም የሚደንቁኝ እንደዚህ ያሉ ጥቅሶችን ባገኘው ጊዜ በጣም እገረማለሁና የጌታ ልጆች ሳገኝ እስቲ ይሄንን አንብብና እየጸለይክ ሳምንት ወይም ስንገናኝ እንጫወታለላችኋለሁ። ለአንድ ወንድም ሰጠሁትና ይሄን ጥቅስ ምን ተረዳ በዛ ጥቅስ አልኩት። ባጭሩ ገዳም ግባ ነው የሚለኝ ከተማውን ለቀሃለ አይደለም። ገዳም ግባ አይደለም የሚለው። ገዳም ግባ አይደለም። ነርስ ብትሆኑ፣ ዶክተር ብትሆኑ፣ ተማሪ አስተማሪ ብትሆኑ፣ የቤት እመቤት ብትሆኑ፣ ምንም ስሩ ምንም፣ ለማን ነው የምትኖሩት? ለጌታ። ክብር ለእግዚአብሔር ይሁን። ለጌታ ነው የምትኖሩት። ባሪያ ብትሆኑስ? ለጌታ። ብትበሉ? ለጌታ። ብትኖሩ? ለጌታ። ብትሞቱ? ለጌታ። ሁሉ ለጌታ። ወገኖቼ ይሄ አዲስ ክርስትና አይደለም። ጤናማው እውነተኛው ክርስትና ይሄ ነው። ይሄንን እንድናስተናግድ በማንሆንበት መንገድ የምንለማመደው ክርስትና እሱ ክርስትና አይደለም። ሌላ ስም ስጡት። ኢየሱስ የሞተላችሁ ይሄንን መስቀል ምልክት አድርገን በክርስትና ህይወት ላይ የተመሰረተ እምነት አለኝ የምንል ሁላችን ይሄን ማወቅ አለብን። ኢየሱስ ለራሱ ሊያኖረኝ እኔን ከኔ ያዳነ እኔ ለራሴ ከመኖር ያዳነኝ ጌታ ነው። ለእርሱ ልኖርለት ነው የሞተልኝ። ይሄ ቤዚክ መሰረታዊ ትምህርት ነው። የክርስትና ሀሁ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ቅዱሳን መከራ ሲቀበሉ ነፍሳቸውን እንደማትረባ የሚቆጥሯት። በደሙ ገዝቷታል። የእሱ ነን። ሲምፕል። ክብር ለእግዚአብሔር ይሁን። ሁልጊዜ ወደ ቤዚክ ነው። ስፖርተኞች ሲለማመዱ ቤዚክ ኤክሰርሳይዝ፣ የቱንም ያህል ፕሮፌሽናል አትሌቶች ቢሆኑ ቤዚክ ኤክሰርሳይዝ ሳያረጉ ሰዎች ትልልቅ ነገር አደርጉ። ባስኬትቦል ተጫዋቾች፣ ፉትቦል ተጫዋቾች ቤዚክ ኤክሰርሳይዝ ያረጋሉ። ይሄ መሰረታዊ ነገር ነው። ከዚህ ሳንነሳ ይሄንን መሰረት ሳናደርግ የምንኖረው ክርስትና ኖርማል አይደለም። ክብር ለእግዚአብሔር ይሁን። የቅዱሳንን ሕይወት እርስ በርስ ስንታይ ተያዩ ሲል ይህንን ነው የምናየው። ቋንቋችን ነው ያለን፣ ንግግራችን ነው ያለን፣ ላይፍ ስታይላችን ነው ያለን። የጌታ ወንጌል ሰርስሮ ያልገባበት ቦታ ላይ አገልጋዮች ሲመለከቱ የመስቀሉን ቃል እየሰበኩ ቅዱሳንን ኢየሱስ ክርስቶስ የዋጃቸውን ለራሱ የሚያደርግበትን የወንጌሉን ኃይል እየገለጠን ያልተማረከው እንዲማረክ ለክርስቶስ ያልታዘዘው እንዲታዘዝ መታገል መጋደል አለብን። ይሄ ነው አገልግሎት እኔ ማምነው። ክብር ለእግዚአብሔር ይሁን። ለክርስቶስ የማይገዙ ሰዎችን ሰብስበን አስራት ብቻ ብንሰበስብ አይሰራም ወገኖቼ። ለዚህ ነው እኔ ብዙ ጊዜ ሰዎች በገንዘብ ሲቀርቡኝ አልወድም። እውነቴን ነው የምነግራቸው። ከሰዎች ገንዘብ መቀበል ብዙ ጊዜ አልወድም። እኔ ብሰጥ ነው የሚሻለኝ እንጂ። ለምን? የመስቀሉን ቃል የምሰብክበትን ልጓም በአፌ ላይ እንዲገባ አልፈልግም። ክብር ለእግዚአብሔር ይሁን። ብዙ ሰዎች በገንዘብ ይደልሏቸዋል። ውድ ወገኖቼ እውነትን ያለምንም ይሉኝታ ስለ ክርስቶስ ስንል መናገር ጉልበታችን አቅማችን መወሰድ የለበትም። ክብር ለእግዚአብሔር ይሁን። የክርስቶስን የወንጌሉን ኃይል የመስቀሉን ቃል ያለምንም ኮምፕሮማይዝ መስበክ አለብን። እንደዚህ ሰብካቸው አገልግሎት ቢጠፋስ ለዘላለም ጥርቅም ይበል። የሚዘጋው ይዘጋ ኢየሱስ የሚከፍተውን ይከፍታል ክብር ለእግዚአብሔር ይሁን ስለዚህ ይሄን በጣም መጠንቀቅ አለብን ይሄ መሰረታዊ ነገር ነው ይሄንን ነገር ችላ ልንል አይገባም ዛሬ ቤተክርስቲያን በብዙ ፈተናና ውጥረት ውስጥ አልፋለች አገልጋዮች ብዙ ተጽዕኖ ይኖርባቸዋል ሰውም ይወደው ይሄን አይደለም ይላሉ ምንድን ነው የሚፈልገው ሰው ኢንተርቴንድ መሆን ነው በአሜሪካን ሀገር ያሉ ቲቪ ኢቫንጀሊስቶችን ኮፒ እናረጋለን ሃይበል ክርስትና ሰዎችን ዝም ብለን መደለል ማታለል እንዲህ ይሆናል ይሄን የፈለገን የሚፈልግበት ቸርች ይድ እኔ እንደዚህ ነው ማለት ሾፕ አራውንድ ነው ማለት የግድ እዚህ ቸርች መሆን የለባችሁ ይሄን ምን ሰብከው ስብከት ካልተስማማችሁ ሾፕ አራውንድ አርጉና የሚመቻችሁ ቦታ ይግግቡ ነው ማለት ምክንያቱም ይሄን ወንጌል ለማንም ስንል አንጥለው ክብር ለእግዚአብሔር ለማንም ስንል አታድጉም እንደዚህ ይሆን አይታደግም ይሉናል ሰዎች ማደግ አይደለም እኔ ጥሬ ወንጌል ሰብክ ነው እንጂ የተጠራሁት ማሳደግ እግዚአብሔር ነው ክብር ለእግዚአብሔር ይሁን ስለዚህ ቤተክርስቲያን አገልጋዮች በዚህ ጉዳይ የሚመጣብንን ተጽዕኖ ውድ ወገኖቼ ድል እንነሳዋለን ኢየሱስ ጌታ ነው ሞቶ የተነሳው ኢየሱስ ክርስቶስ at the end of the day ዛሬ የእግዚአብሔርን ህዝብ ያታለሉ የሚደልሉ አገልጋዮች ሁሉ ጋዛቸው ያልቃል የትንሳኤ ህይወት ኃይል ያለ መስቀል ሊሰራ አይችልም ብዙ ሰዎች የጀመሩት ነገር ይያለቀባቸው ነው እንደውም እኛ ምን መለከተው በእንደዚህ ሁኔታ የሚያገለግሉ ሰዎች መስቀል አልባ የሆነ ወንጌል የሚሰብኩ ሰዎች እነሱ የበለጠጉ ምዕመኑ ሲከሳ ነው የሚታየው that's it ከነጋዴ ወንጌል እግዚአብሔር ያድናችሁ ስለዚህ በህይወት ያሉት ስለነርሱ ለሞተውና ለአገልጋዮች አይደለም ለሰዎች አይደለም ለማንም አይደለም ስለነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለሁሉ ሞተ ክብር ለእግዚአብሔር ይሁን ከዚህ በኋላ በትበሉ ለማንም ትበሉት ትላንት እንደነገርኳችሁ ነው ያቺ ልጅ ላይ እንድተፋፍቅ አይደልኝ አለች ለምን አልኳት ራሷን ተጸየፈችው አያችሁት ኢየሱስ ክርስቶስ መስቀሉ ታያት ሕይወቷን አየችው እኔና እናንተም ይሄን ማየት አለብን ሐዋርያው ጳውሎስ ለሮሜ ሰዎች በጻፈላቸው መልእክት ላይ ምን ይላቸዋል ከኛ አንድስ እንኳን ለራሱ የሚኖር የለም አይደለም ይላቸው ለራሱ ምንም ያረግ የለም አው ይሄንን ማስተዋል አለብን ምዕራፍ 14 ላይ ነው ይሄን የሚናገረው ምን እንደሚል ተመልከቱ ቁጥር 7 ከኛ አንድስ እንኳን አስተበሉ እንግዲህ ኤክሰፕሽናል ከዚህ እንኳን ክፍሉ ስካለ ነው አንዳችን እንኳን ይሄ ቃል የማይመለከተን ሰዎች የለንም የማነብላችሁ ቃል የማይመለከተው ሰው እዚህ ክፍሉ ውስጥ የለም ከኛ አንድስ እንኳን ምን ይላል ለራሱ የሚኖር የለምና ለራሱም የሚሞት የለም በህይወት ሆነን ብንኖር ለጌታ እንኖራለን በንሞት ለጌታ እንሞታለን እንግዲህ በህይወት ሆነን ብንኖር ወይም ብንሞት የማነን ይሄ መፈክር አይደለም ህይወት ነው ክብር ለእግዚአብሔር ይሁን ስለዚህ የጌታችን ኢየሱስ ክርስቶስ መስቀል እኛን ከኛ አድኖ ለማን ነው የሚያረጋን ለክርስቶስ ያረጋናል ክብር ለእግዚአብሔር ይሁን ከዛ ምን ይላል እንግዲህ በህይወት ብንኖር ወይም ብንሞት ለጌታ የጌታንን ካለ በኋላ ስለዚህ ነገር ሙታንንም ሕያዋንንም ይገዛዘን ክርስቶስ ሞቷል ሕያውም ሆኗል ክብር ለእግዚአብሔር ይሁን እዳ ከፋይ ብቻ ሆኖ አይደለም ኢየሱስ የኖረው ሞቶ የተነሳው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ሕያዋን የሆኑትንም ሙታን የሆኑትንም የሚገዛ የጌቶች ጌታ የነገስታት ንጉስ ነው ይሄ ትልቅ ኃይል አለው ክብር ለእግዚአብሔር ይሁን እምነታችሁን ያዳብርላችኋል ትልቅ እምነት በውስጣችሁ ይኖራችኋል እኔ እነዚህ እውነቶች እንዴት እንዳኖሩኝ የራሴን ታሪክ በመተረክ ጊዜ ልወስድ እዚህ አልፈልግም እመኑኝ የምነግራችሁን ነገር እዚህ ሀገር በነበርኩበት ጊዜ እኔ ስንት ዱርዬ ስንት አይነት ክራይም የሚሰራበት ጨርቆስ ውስጥ ነበር የምኖረው ማታ 11 o'clock 10 o'clock ከምሽቱ 5 ሰዓት 10 ሰዓት ሚድናይት ሁሉ ቤት የምገባባቸው ጊዜያቶች አሉ። እንዴት ያለ ጸጋ በውስጤ እንዳለ ላስረዳችሁ አልችልም። ሰማይና ምድር እንኳን ቢጣበቅ እኔን የራሱ ያደረገው ኢየሱስ በሕይወቴ የሚፈልገውን ሰርቶ ሳይጨርስ ማንም ሥጋ ለባሽ የትኛውም አይነት የጨለማ ኃይል በሕይወቴ ሥልጣን እንደሌለው አምናለሁ። የኢየሱስ እንዴት እንደሆንኩ ይገባኛል። ደሙ ፈሶልኛል፣ ገንዘቡ አድርጎኛል። ክብር ለእግዚአብሔር ይሁን። ኢየሱስ የራሱ እንዳደረጋችሁ ስታቁ ተዘላችሁ ትቀመጣላችሁ። ክብር ለእግዚአብሔር ይሁን። እንደ ሟርተኛ አይደለም ለኑሯችሁም ጸልዩት። በደሙ በኢየሱስ ደም እናምን፣ በኢየሱስ ደም ንብረቴን ጠብቅልኝ፣ መኪናዬን ጠብቅልኝ፣ ቤቴን ጠብቅልኝ አትሉ። ለጌታ ያልሰጣችሁትን ነገር ሁሉ በቅዠት ነው የምትኖሩት። አምቴሊንግ ወገኖቼ፣ ለእግዚአብሔር መስጠት፣ ይሄ ገንዘብ ያንተ ነው፣ ይሄ ጊዜ ያንተ ነው፣ እነዚህ ልጆች ያንተ ናቸው፣ ይሄ ኑሮ ያንተ ነው፣ ሁሉ ያንተ ነው፣ እኔ ያንተ ነኝ። እምነታችሁ ያድጋል፣ ህይወታችሁ ይፋፋል፣ አትፈሩም፣ ነፃነት አላችሁ፣ ስጋ ለባሽ አያስፈራችሁም፣ ደካማ የተዝለፈለፈ ህይወት አይኖራችሁ። የጌታ ነኝ ማለት ትልቅ 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 ጸጋ ነው። ክብር ለእግዚአብሔር ይሁን። ብዙ ካድሬዎች ጋራ ነው መሳሪያ ይዘው ሊገሉን በድንጋይ ሊወግሩን የተነሱባቸው ጊዜያቶች ብዙ አይቻለሁ። አትፈሩ፣ የኢየሱስ ነኝ ብላችሁ ካላችሁ ማንም ሰው በሰማይና በምድር ስልጣን ሁሉ የተሰጠው የእግዚአብሔር ልጅ ኢየሱስ የሰማይና ምድር ጌታ የነገስታት ንጉስ ነው። ይሄን እዚህ ማሰማችሁ መፈክር አይደለም፣ ኖሬው አይቼዋለሁ፣ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ለጌታ ራሳችሁን ሳትሰጡ ግን የጌታን ስልጣን፣ የጌታን ኃይል፣ የስሙን ክብር ልትጠቀሙ መብት የላችሁም። ለዛች ልጅ እንዳልኳት ነው፣ ከዚህ የባለቤትነት ወንበር ላይ ተነሽ አልኳት። እግዚአብሔር በልጅሽ ላይ ስልጣን ያለው፣ ስልጣን ብቻ አይደለም የሞተውም ያንቺ የጌታ ነው፣ ያረገዝሽውም የጌታ ነው፣ አንቺም የጌታ ነሽ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ ይሄን ማስተዋል አለባችሁ። እምነት ማለት ይሄ ነው። እምነት ማለት እግዚአብሔርን ነገር ለኔ ማድረግ አይደለም። እኔ ለእግዚአብሔር በሆንኩበት በተዋጀሁበት የጌታዬን ጌትነት ስልጣኑን ኃይሉን መብቱን የሚጠብቅ የመሰጠት የመገዛት ህይወት ነው። እግዚአብሔርን ለቅራቅንቦ መዋል አይደለም። እኔ እንድበለጥግ እኔ እንድኖር ለስጋዬ ምኞት አይደለም። ዛሬ ለወጣቶች ሳስተምራቸው የነገርኳቸው ነገር አለ። የዓለምን ክብራቸውንና ብልጥግናቸውን በማሳየት በባለ ራእይነት የሚታወቅ አንድ ነው። ማን ነው? የዓለምን ክብር የሚያሳይ ይህን ራእይ የሚያሳይ ማን ነው? ሰይጣን ነው። በሰይጣን ራእይ ዛሬ ቤተ ክርስቲያን ተሞልታለች። የእኛ ራእይ ሞቶ የተነሳው ኢየሱስ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሞቶ የተነሳው የእግዚአብሔር ልጅ ነው ራእያችን። ለሱ ቤተ ክርስቲያን እንድትገዛ፣ ቅዱሳን እንዲገዙ ለዋጃቸው ጌታ ያለምንም ቅድመ ሁኔታ ያለምንም ቅድመ ሁኔታ በኮንዲሽን አይደለም። እንኳን ከጌታ ጋር ሰው በትዳሩ እንኳን በኮንዲሽን ሲኖር ጤናማ ትዳር አይኖርም። በኮንዲሽን ትዳር አይመሰረትም። ያለምንም ቅድመ ሁኔታ ባል ለሚስቱ፣ ሚስት ለባል መገዛት አለባቸው። ያኔ ጤናማ ትዳር ሊኖር ይችላል። ኢየሱስ ክርስቶስ ለእኔ ምንም ቢያደርግ ባያደርግ በደሙ ስለገዛኝ ዛሬ ድብል ንብል እንኳን ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ቅዱሳን እንደዚህ ነው የኖሩት። እነ እስጢፋኖስ ክርስትና እንደተጀመረ በድንጋይ ተወግረው ነው የሞቱት። ብዙ ቅዱሳን መስዋዕት እየሆኑ ነፍሳቸውን እስከ ሞት ድረስ በማይወዱበት ሁኔታ ለኢየሱስ ራሳቸውን መስዋዕት እያደረጉ ነው የሰጡት። ብዙ ቅዱሳን በጉ ወደሚሄድበት የሚሄዱ ናቸው። የተሸጠ ነው ሕይወታቸው። የእግዚአብሔር ስም የተባረከ ይሁን። ክርስትና ሃይማኖት ያሳስታል። ትላንትና ነግሬያችኋለሁ። ለእብድ ይመቻል፣ ለፋናቲክ ይመቻል፣ ለአስመሳይ ይመቻል። ሃይማኖትን በጠራ ሁኔታ ለመኖር የክርስቶስን የወንጌሉን እውነት መጠበቅ አለብን። በጅምላ ክርስትናን ማየት ጥሩ አይደለም። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ቃል እንደሚያስተምረን በነኖር ለጌታ በንሞት ለጌታ በንበላ ለጌታ ባንበላ ለጌታ we don't care ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እግዚአብሔር እረኛዬ ነው በሚለው ትምህርት ውስጥ ብዙ ነገሮች ታላላችሁ። እግዚአብሔር እረኛዬ ነው በጣም ትልቅ ምስጢር ነው። እግዚአብሔር እረኛዬ ነው ማለት እኔ እንደፈለኩ አልኖርም እኮ ማለት ነው። እግዚአብሔር እረኛዬ ነው ማለት ባሰማራኝ ቦታ ነው የምኖረው ማለት ነው። እግዚአብሔር እረኛዬ ነው ማለት እሱ ለኔ ያስባል ማለት ነው። እግዚአብሔር እረኛዬ ነው ማለት ውድ ወገኖቼ እኔ እሱን እከተላለሁ፣ ለኔ የሚሆነውን የሚመቸውን ስፍራና ቦታ እሱ ያውቃል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በሕይወታችን የክርስቶስ የትንሣኤው ኃይል በቤተ ክርስቲያን ውስጥ እንዲሰራ ከኔነት ሕይወት የሚገላግለውን የመስቀሉን ኃይል ቤተ ክርስቲያን ማስተናገድ አለባት። ቅዱሳን መለማመድ አለባቸው። ይሄ እውነት መሰበክ አለበት። ይህን ነገር ማስተማር አለባት ቤተ ክርስቲያን። ሁል ጊዜ መግለጥ 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 አለባት። ዛሬ ተማሪዎች ወጣቶች ጥያቄ ጠይቁኝ ነበር፣ አንተ ዛሬ አስተማርከንን ትምህርት የሚቀበሉ ሰዎች ከዚህ ትምህርት ጋር የማይስማማውንም አብረው ይቀበላሉ እንዴት ታየዋለህ? አላን ወጣት። በጣም ግሩም ጥያቄ ነው። ይህ ጥያቄያችሁ ነው ለእናንተም? ይህንን የሚቀበላሉ ሰዎች ከዚህም ጋር የማይሄደውን ይቀበላሉ። መልሱም እንደሆን ታውቃላችሁ? ይህን አልተቀበሉትም ማለት ነው። ቢቀበሉት እንዴት ሌላውን ይቀበላሉ? መጽሐፍ ቅዱስ እኮ መስማት አይደለም እኮ ማስተዋል ነው ለሰዎች ጥቅም ያለው። የእግዚአብሔርን ቃል ሰምቶ የሚያስተውል ነው ጥቅም የሚጠቀመው። ስለዚህ የሚሰበክላችሁን የእግዚአብሔርን ቃል የምትማሩትን የእግዚአብሔርን ቃል መያዝ አለባችሁ። ስር መስደድ አለበት፣ በውስጣችን መተከል አለበት። ከዚህ ጋር የሚጋጨውን ትምህርት በሙሉ አቮይድ ማድረግ አለበት። ለምን? ይህንን የማያፋፋ ነገር ሰው እህል ዘርቶ የዘራውን እህል የማያሳድግ የማይረዳ ነገር በእርሻ ውስጥ አይተክልም። ቤተ ክርስቲያን ዛሬ የምትቸገረው የሁሉንም ጸጋ እንጠቀም ትላለች እና አንዱ መጥቶ ይህን ይዘራል፣ ሌላው ይህን ይዘራል፣ የተዘራው አይበቅልም። አያችሁት? ስለዚህ በሕይወታችን የእግዚአብሔር ቃል መልክ ባለው ሁኔታ ወጥ በሆነ መንገድ መሄድ አለበት። እግዚአብሔር ይመስገን። ሁሉንም ማስተናገድ የለባትም ቤተ ክርስቲያን። ቫራይቲን ይፈልጋሉ ሰዎች፣ ይሰለቻቸዋል ሰዎች። አንድ ወንድም አንድ ጊዜ ሲነግረኝ ሁሌ ስለ ጌታ ነው የምሰብከው አለ። ነገር ግን አንድ ቤተ ክርስቲያን ኮንፈረንስ አገለግል አለ። እንዴት ነው ብራዘር ሌላ የለም ቶፒኩ እንደው ትንሽ ብትቀይር አሉኝ አለ። እኔ እንግዲህ ይሄው ነው ያለኝ ሌላ ምንም የለኝም አልኩ አለ። የሚፈልጉት ሌላ ነገር ነው ሰዎች። ወደ ጌታ ልጆች እኔ ይህንን በበኩል የምረዳው ንንገራችሁ፣ የሰይጣን ስራ ነው ይሄ። ሰዎች ክርስቶስ ያለ አይነት ያለ ከሌሎች ነገሮች ጋር ክርስቶስን ሊቀይጡ ሲፈልጉ ጤናማ አይደለም። አንዲት ሴት የምትወደውን ልታጨው የምትፈልገውን ሰው ካገኘች፣ አንድ ወንድ ካገኘ ሌላ ሴት ይፈልጋል፣ ሌላ ሰው ትፈልጋለች። እስቲ ሌላም ላስብ ብሎ ካለ ነገሩ አላለቀም ማለት ነው አይደለም? ልብ አልጨረሰም ማለት ነው። ክርስቶስ እኮ ከመታጨት ያልፋል። ክብር ለእግዚአብሔር ይሁን። ክርስቶስ ከመታጨት ያልፋል። የእግዚአብሔር ልጅ ኢየሱስ ክርስቶስ ዊን ካረገን ከረታን አለቀ ደቀቀ ነገሩ። ክብር ለእግዚአብሔር ይሁን። ከሱ ወዲያ ሌላ የለንም። ሌላ ሙሽራ የለም። ሌላ ጌታ የለም። ትላንት እንደነገርኳችሁ የምንለብሰው ሌላ የክብር ልብስ የለንም። አንድ ልብስ ነው ያለን ልበሱት የምንባለው። እንደ ሰንደይ ክሎዝ እንደ ስራ ክሎዝ የምንቀያየራቸው ልብሶች የሉንም። የምንለብሰው የክብር ልብስ ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። የምንጠብቀው ማንም የለም፣ በየአይነቱ የለም። አንድ ጌታ ነው የምንጠብቀው፣ አንድ ሙሽራ ነው ያለን። ክብር ለእግዚአብሔር ይሁን። ኢየሱስ ሲገለጥ መጥምቁ ዮሐንስ ሲናገር ስለ ጌታ ኢየሱስ ክርስቶስ፣ ልክ ኢየሱስ መገለጥ ሲጀምር ዮሐንስ ዞር። አያችሁት? የእግዚአብሔር ነገር ምን አለ። ዮሐንስም አገልግሎቱ እንዲሁ እንዳማረበት ትንቢት እየተናገረ የተለያየ እኮ ትንቢት መናገር ይችላል። ለምን አይቀጥልም? ይሄ ሙሽራ የሚመጣበትን መንገድ የሚራመዱበትን የሚጠቀለል ካርፔት ነው ምንድን ነው ይደረጋል አይደለም? እዚህ ወክ የሚያደርጉበት ያን የሚጠቀልሉ ሰዎች ለምን አብሮ ወካ ያረቁ? ዞር ነው የሚሉት ለሙሽሮቹ ነው። ኢየሱስ ከዚህ ሁሉ ይበልጣል። እግዚአብሔር ይመስገን። ለሱ ነው መንገድ የተጠረገለት። መጥምቁ ዮሐንስን ዞር አረገው እግዚአብሔር። ምን አለ በመነጠቅ ቢወስደው በመስዋዕትነት ሄደ። እግዚአብሔር ጭካናው ይገርማል። መጥምቁ ዮሐንስ ራሱ ትንሽ ከንሰርን ደሆነ እንዴ አንተ ነው ወይስ ሌላን ተብቃለ? ምንድን ነው ይሄ ነገር? ኢየሱስ ክርስቶስ መጥምቁ ዮሐንስ መታሰሩን እንደሰማ ሴንቴንስ ፕሬየር እንኳን ጸልይለት እስኪና አስበዋላለም ወይም ደግሞ ሄደን ቪዚት እናርገዋላለም። ምንም አልጸልይ ዝም ነው ያለው። ስብከቱን ቀጠለ። እንዴት ዝም ይለዋል? እንዴት ነው እሱ የደከመው ነገር ለስለሱ የተናገሩ እንኳን አስቡ እንትን አይልም እንዴ? የቅዱሳን ብድራታቸው በሰማይ በክብር ነው። እግዚአብሔር ይመስገን። በዚህ ምድር ያለው ነገር ክብር ላላዩ ሰዎች ችግር ነው። ክብር ለእግዚአብሔር ይሁን። ክብሩን ላላዩ ሰዎች ችግር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መጥምቁ ዮሐንስ ደቀ መዛሙርቱንም እንኳን ቢልክ ኢየሱስ ምንም ያደረገለት ነገር የለም። ኢየሱስ ጌታ ተገልጧል። ራሱ በሕይወት ሳለ በመንፈስ ቅዱስ ጸጋ ሆኖ ምን አለ? ከበሮ መቼዎች እላቸዋለሁ። ዳዊት ስንት ገደለ አሉ? ከበሮ መቼዎች እልፍ ገደለ። ሳውልስ? ሁለቱም አልገደሉ። ሺና እልፍ ማናቸውም አልገደሉ። አንድ ነው የገደለው አለን ዳዊት። እና ግን ከበሮ መቼዎች በከበሮ ብቻ በዘፈን በሁለቱ መካከል ጠብ ፈጠሩ። በዘፈን ብቻ በከበሮ። ዛሬ ቤተ ክርስቲያን እንደዚህ ነው የሚሆነው። ኢየሱስ ክርስቶስን አያችሁት? የሚያጣጥሉ ነገሮች አድናቆታችንን ብዙ ቦታ እናደርጋለን። እና መጥምቁ ዮሐንስ ጋር መጡ እና ጠየቁት፣ መምህር ሆይ አንተ መሰከርክለት። አንተ ነው የመሰከርክለት። በሌላ አባባል ምን ማለታቸው? አንተ እኮ ባትናገር እሱ እዚህ ደረጃ አይደርስም አይደለም? እዚህ ደረጃ እኮ አይደርስም ነበር። ኢየሱስ ማን መሆኑን ቢያውቁ እንደ ሌሎቹ ጥለውት በሄዱ ነበረ መጥምቁ ዮሐንስን። እሱ ብዙዎችን ያጠምቃል፣ ሁሉም ወደ እርሱ ይሄዳሉ አሉት። እናንተ ራሳችሁ ምስክሮች ናችሁ፣ እኔ እርሱን እንዳልሆንኩኝ አይደለም ያለው። እኔ ላንስ፣ እርሱ ምን ሊያደርግ? ክብር ለእግዚአብሔር ይሁን። እኔ ላንስ፣ እርሱ ሊልቅ ይገባል። ክብር ለእግዚአብሔር ይሁን። የቱንም ያህል ክርስቶስ ቢያንስባችሁ ኢየሱስ አንሶ ቀይጣችሁ ያማረ ሃይማኖት አይኖራችሁ። ዩል ኪል ዮርሰልፍ። ኢየሱስ ክርስቶስ ካልበቃችሁ እግዚአብሔር ሆይ የተጋረደብኝን አዚም አንሳልኝ በሉት። ኢየሱስ የእግዚአብሔር ልጅ ብርቅ ነው። ክብር ለእግዚአብሔር ይሁን። ስለዚህ የመስቀሉ ኃይል ለትንሣኤ ሕይወት በክርስቶስ ለሚኖር ሕይወት ነው የሚያዘጋጀን። የትንሣኤ ሕይወትን ምስጢሩን እንመልከት። ይሄንን አሳይቼ ጨርሳለሁ። ይሄ ከባድ ነጥብ ነው። ፕሊዝ አስተውሉ፣ አስተውሉ፣ አስተውሉ። ምክንያቱም ይሄንን የምልበት ምክንያትን ላስረዳችሁ። ብዙ ክርስቲያኖች የሚሳሳቱት ክርስቶስን የክርስትና መንደርደሪያ መነሻ ያደርጉታል። ከዛ በኋላ ኢየሱስ ክርስቶስ በጣም ኢምፖርታንት ስፍራ አይሰጠው እና ለጸጋ ስጦታዎች፣ ለመንፈስ ቅዱስ፣ ለሌሎች ነገሮች የተለያየ ነገር ነው የሚያስቡት። ፕሊዝ 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 አስቡ፣ አስቡ። ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር ማስታረቅ ብቻ ሳይሆን ክርስቲያን አድርጎ የሚያኖረን ጸጋ ምስጢሩ ምን ጋር እንደሆነ ማየት አለብን። ክርስቲያን ሆነን የምንኖርበትን ሕይወት ከክርስቶስ ወጥቶ ለብቻው አናገኘውም። ኖ ጂሰስ ኖ ላይፍ ነው መጽሐፍ ቅዱስ። ሮሜ ምዕራፍ 8ን ተመልከቱ ምን እንደሚል። ሮሜ ምዕራፍ 8ን እንመልከት የእግዚአብሔር ቃል ምን እንደሚል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት ምን አርጎኛል? አውጥቶኛል። ይሄ የሕይወት መንፈስ ሕግ ማን ጋር ነው ያለው? ኢየሱስ ክርስቶስ ጋር ነው ያለው። ይሄ የሕይወት መንፈስ ሕግ ጌታ ጋር ነው ያለው። ከሱ ጋር እየወጣ አይታደልም። ኢየሱስ ከኛ ጋር መሆን አለበት ኮንቲኒየስሊ ራሱ እንደተናገረው እናንተ ቅርንጫፎች ናችሁ እኔ ምንድን ነኝ ብሏል? የወይን ግንድ ነኝ ብሏል። ስለዚህ በመንፈሳዊ ህይወት የራሳችንን ህይወት በመስቀሉ ኃይል ተሰናብተን በክርስቶስ ትንሣኤ መንፈስ በአዲስ ህይወት ልንኖር ስንፈልግ የሚያስፈልገን አሁንም ማን ነው? ኢየሱስ ነው። መንፈስ ቅዱስ እኔን ማምነው በመጽሐፍ ቅዱስ የተረዳሁት ይሄንን ልትረዱ ይገባል። እናንተም ይያምናለሁ በበኩሌ የክርስቶስ መንፈስ ሆኖ ነው መንፈስ ቅዱስ የሚሰራው። የጌታ የኢየሱስ መንፈስ ሆኖ ነው የሚሰራው። ፕሊዝ 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 መንፈስ ቅዱስ ወደ ምድር ሲመጣ ጌታ ኢየሱስ ክርስቶስ ከራሱ አይናገርም ብሏል። ወገኖቼ ይሄን አስተውሉ። እርሱ ስለኔ ምን ያረጋል? ይመስክራል። ለኔ ካለኝ ወስዶ ሁሉን ቻይ መንፈስ ቅዱስ ከጌታ ከኢየሱስ ነው የሚወስደው። ስለዚህ መንፈስ ቅዱስ ጤናማ በሆነ መንገድ በቤተክርስቲያን ሲሰራ እውነተኛው መንፈስ ሁልጊዜ ከኢየሱስ የሆነ ነገር ነው የሚያመጣው። ከክርስቶስ ጋራ ያጠጋጋናል እንጂ ክርስቶስን የሚያርቅ የሚያስረሳ መንፈስ አይሆንም። ክርስቶስን የሚሰውር መንፈስ፣ ክርስቶስን የሚያርቅ መንፈስ በጸጋ ስጦታ ቢሆን በፈለገ መንገድ ቢሰራ ያ መንፈስ ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም። ጆሮ ያለው ይስማ፣ ጆሮ ያለው ይስማ። በሐዋርያት ዘመን ከኛ ዘንድ ወጡ ይላል። ከቤተ ክርስቲያን የሚወጡ የእግዚአብሔር መንፈስ የሌለባቸው ሰዎች ነበሩ በነ ዮሐንስ ዘመን። የክርስቶስ ተቃዋሚ መንፈስ ያለባቸው የወንጌል ጠሪ የሆኑ ሰዎች አሉ በቤተ ክርስቲያን። ክርስቶስ ኢየሱስ መሰበኩ የማይጠማቸው ክርስቶስ ላይ የተማከለ ወንጌል የማይፈልጉ ሌላ ነገር የሚፈልጉ ሰዎች ቤተ ክርስቲያን ይኖራሉ። ይህንን ቤተ ክርስቲያን መለየት አለባት። እያማጠች መጸለይ አለባት። ክብር ለእግዚአብሔር ይሁን። የክርስቶስ መንፈስ የኢየሱስ መንፈስ ሆኖ እንደሚሰራ ሮሜ 8 ቁጥር 9 ተመልከቱ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም ካለ በኋላ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። መንፈስ ቅዱስ በአማኞች ውስጥ መኖሩን ልብ በሉ፣ ልብ በሉ፣ ልብ በሉ። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። የመንፈስ ቅዱስን በአማኞች ውስጥ መኖር የማን መኖር አድርጎ ነው የሚያሳየው? የመንፈስ ቅዱስ የኢየሱስን መኖር አድርጎ ነው የሚያሳየው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በምድር በነበረበት ጊዜ እኔ የማደርገውን ሁሉ የሰማዩ አባቴ ነው በእኔ ውስጥ የሚያደርገው ይል ነበር። መንፈስ ቅዱስ በሱ ውስጥ ያደርግ ነበር። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በደህንነት ውስጥ አብ ወልድ መንፈስ ቅዱስን መለየት አንችልም። ይሁን እንጂ ክርስቶስ ላይ የተማከለ ክርስትና መጽሐፍ ቅዱስ እንደሚያስተምር የተረጋገጠ ነው። ያለ ክርስቶስ አብን አናገኝም። ያለ ክርስቶስ ወደ መንግሥተ ሰማያት መግባት አንችልም። ክርስቶስ ምስጢር ነው። ይሄ ለቤተ ክርስቲያን መጠበቅ ያለበት ነው። ስለዚህ የእግዚአብሔር መንፈስ እኛ ጋር ሲሰራ የክርስቶስ መንፈስ ሆኖ ነው የሚሰራው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ክርስቶስ ተኮር መሆናችን መንፈስ ቅዱስን ከቤተ ክርስቲያን አርቀው ለመንፈስ ቅዱስ ትኩረት መስጠታችን ብዙ ሰዎች ይመስላቸው ሁሌ ኢየሱስ ከምንል መንፈስ 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 እንበል ይላሉ። ክርስቶስን ቤተ ክርስቲያን ትኩረት ሰጥታ ስትናገር ችግር የሚሆንባቸው ሰዎች የታመሙ ናቸው ብዬ ነው በበኩሌ የማምነው። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ የክርስቶስ መንፈስ ነው። ክርስቶስ ተኮር ስትሆን ቤተ ክርስቲያን መንፈስ ቅዱስ በኃይል በቤተ ክርስቲያን ይሰራል። ድሮ እኛ ልጆች እያለን በመንፈስ ቅዱስ የጸጋ ስጦታዎች ስንሞላ ማንም ለማንም አይጸልይም ነበረ። ወገኖቼ ክርስቲያኑ ተንበርክኮ በሚጸልይበት ሁሉ በመንፈስ ቅዱስ ይሞላል። ክርስቶስ ተኮር ነው የሁሉ ክርስቲያን ፍላጎት። መዝሙሮቹን ብትመለከቱ ምኖቹን ብትመለከቱ ክርስቶስ ተኮር ነበር። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ መንፈስ ነው መንፈስ ቅዱስ። ሮሜ 8 አንድ ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ በክርስቶስ ኢየሱስ ያለው የህይወት መንፈስክ ከኃጢአትና ከሞት ጋርነት አውጥቶኛል ይላል። ይሄ የህይወት መንፈስክ የማን ነው? የጌታ ኢየሱስ መንፈስ ነው። እግዚአብሔር ይመስገን። ስለዚህ ክርስቶስ ላይ ቤተክርስቲያን ስታተኩር ጤናዋን ትጠብቃለች ብዬ ነው በበኩሌ የማምነው። እግዚአብሔር ይመስገን። ክርስቶስ የክርስትና መጀመሪያ አይደለም። ቤተክርስቲያን ኃጢአትን ድል የምትነሳው በክርስቶስ ኢየሱስ የህይወት መንፈስክ ነው። ሮሜ 8:10 ላይ እናነበብኩላችሁ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት ምን ያደርገ ነው ይላል? የሞተ ነው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ የጌታ ኢየሱስ መንፈስ ሆኖ የሚሰራው የእግዚአብሔር መንፈስ ክርስቶስ ተኮር ስንሆን አይርቀንም፣ በጣም ይጠጋናል። በነገራችን ላይ መንፈስ ቅዱስ የታተማችሁት ከምን የተነሳ ነው? ምን ሰምታችሁ ነው የታተማችሁት? መያዣውን የተሰጠው ለምንድን ነው? ጌታ ኢየሱስ ክርስቶስን ስላመናችሁ ነው። ጌታ ኢየሱስን ስላመንን ነው መንፈስ ቅዱስ መያዣ ሆኖ የተሰጠ። የእግዚአብሔር ስም የተባረከ ይሁን። ይሄ ለቤተ ክርስቲያን በጣም ጤናማ ነገር ነው የሚያመጣላት፣ ጤናማ ነገር ያመጣላታል። ስለ ጸጋ ስጦታዎች እግዚአብሔር ቢፈቅድ ነገ እናያለን ወይም ተነጎዳ እናያለን። ስለዚህ መንፈስ ቅዱስ በቤተ ክርስቲያን ውስጥ የክርስቶስ መንፈስ ሆኖ ነው የሚሰራው። ለምን? ኤፌሶን ምዕራፍ 1 ተመልከቱ። እግዚአብሔር ማስተዋል ይስጣችሁ። ይሄንን መመልከት አለብን። ከሞት ኢየሱስን ካስነሳ በኋላ እግዚአብሔር ዓላማ ክርስቶስንም ከሙታን ሲያስነሳው ከአለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት። ለማን ነው ያስገዛው? እግዚአብሔር ለማን ነው ሁሉ የተገዛው? ለክርስቶስ። ከዛ በኋላም እንደሚል ተመልከቱ፣ አብረን እንበለው። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ማን ነው የሰጣት ለቤተ ክርስቲያን? ክብር ለእግዚአብሔር ይሁን። በኦርቶዶክስ ቤተ ክርስቲያን ውስጥ ያለ ፋላሲ ትምህርት ለጻድቃን ቅዱሳን ክፍት የሥራ ቦታ ለማስገኘት የሚሰጠው የስተት ትምህርት አንዱ ክርስቶስ መስቀል ላይ ሥራውን አስታርቆ ጨርሷል፣ ከዛ በኋላ እሱ ከብሯል፣ አምላክ ነው፣ ከዚህ በኋላ እኛ እሱ ጋር የምንገናኘው በጻድቃን ቅዱሳን ነው ብሎ የሚያምኑ አሉ። ትልቅ ስተት። ለቤተ ክርስቲያን ተሰጥቷል። ለቤተ ክርስቲያን ምን አድርጓል? ተሰጥቷል። ክርስቶስ የሌላት ቤተ ክርስቲያን ቤተ ክርስቲያን አትባልም። ራስ እንዲሆን፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው በሎ። እርሷም አካሉና ሁሉን በሁሉም ይሞላ የእርሱ ሙላቱ ናት። ቤተ ክርስቲያን ብታድግ ብትሞላ ትልቅ ብትሆን መንፈስ ቅዱስ በውስጧ ቢሰራ ማንን ነው የምትሞላው? ኢየሱስን ነው። ክብር ለእግዚአብሔር ይሁን። ኢየሱስን ነው የምትሞላው። ክብር ለእግዚአብሔር ይሁን። ኢየሱስን ነው የምትሞላው። At the end of the day የቤተ ክርስቲያን በረከቷ፣ የቤተ ክርስቲያን ሙላቷ፣ የቤተ ክርስቲያን ጥንካሬዋ መንፈስ ቅዱስ በውስጧ የሚሰራው ኢየሱስን ነው የሚሞላት። ኢየሱስን ነው የሚሞላት። የሱን እያመጣ ይሞላታል። የሱን እያመጣ ይሞላታል። የሱን እያመጣ ይሞላታል። የእግዚአብሔር ስም የተባረከ ይሁን። ቤተ ክርስቲያን ክርስቶስ ተኮር መሆን ያለባት ለዚህ ነው። የእግዚአብሔር ስም የተባረከ ይሁን። ጤናማ ሕይወት ከእርሱ ጋር ነው የሚያ ለምን? ቅርንጫፍ ፖይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ከራሳችሁ ፍሬ ልታፈሩ አትችሉ። ሕይወታችን የተጣበቀው ከእሱ ጋር ነው። ቅርንጫፍ ከወይኑ ግንድ ጋር እንደተጣበቀ እግዚአብሔር ሕይወታችንን ኢየሱስ ክርስቶስ አጣብቆታል። አስታራቂ ብቻ ሳይሆን ሕይወታችን ከክርስቶስ ጋር ተቆራኝቷል። ቅርንጫፍ ከግንዱ ጋር እንደማይለያይ አንለያይም ከኢየሱስ ጋር። እኛ በርሱ እርሱ በእኛ። ክብር ለእግዚአብሔር ይሁን። እኛ በርሱ እርሱ በእኛ። ከዚህ በኋላ ከክርስቶስ ጋር ያለን ግንኙነት እያደገ እያደገ ወደ ክርስቶስ ሙላት እንደርሳለን እንጂ በክርስቶስ የተጀመረ ክርስትና በማንም አይቀጠልም፣ በማንም አይፈጸምም። በኢየሱስ የተጀመረ በኢየሱስ ይጠናቀቃል። ክብር ለእግዚአብሔር ይሁን። ይሄ መንፈስ ቅዱስን ከኛ አርቀው ያቀርበዋል። ክብር ለእግዚአብሔር ይሁን። የክርስቶስን ወንጌል ስንሰማ ከመጣ መንፈስ ቅዱስ፣ ክርስቶስን ስናምን ካተመን መንፈስ ቅዱስ፣ ክርስቶስን በማመናችን መያዣ ሆኖ ከተሰጠን መንፈስ ቅዱስ፣ ክርስቶስን ለማመን ማረጋገጫ ከሆነልን መንፈስ ቅዱስ ማን ይወስደዋል? ክብር ለእግዚአብሔር ይሁን። ስለዚህ ክርስቶስን ከቤተ ክርስቲያን በሲስተም የሚያወጣ ነገርን ቤተ ክርስቲያን በአይነ ቁራኛ ማየት አለባት። ክብር ለእግዚአብሔር ይሁን። ብዙ የሐሰት መናፍስቶች ቤተ ክርስቲያን ገብተዋል። ብዙ እነ ጠቋር ገብተዋል፣ እነ ወሰን ጋላ ገብተዋል፣ የዛር መንፈስ ገብተዋል ቤተ ክርስቲያን ውስጥ በስህተት በድብቅ ቤተ ክርስቲያን ውስጥ ስራዎች እንዲሰሩ የሚያደርጉ ሬዚስት የሚያደርጉ መናፍስቶች አሉ። ብዙ የቃልቻ መንፈሶች ቤተ ክርስቲያን ውስጥ አሉ። ቤተ ክርስቲያን ክርስቶስን ስታጎላ እነዚህ ሁሉ ይረገጣሉ፣ እነዚህ ሁሉ ድል ይነሳሉ። ቤተ ክርስቲያን የማንንም አጀንዳ የማንንም ፍላጎት አታራምድም። በደሙ የዋጃት የክርስቶስ ናት። ክብር ለእግዚአብሔር ይሁን። ስለዚህ ቤተ ክርስቲያን ውስጥ ተጽዕኖ አለ፣ መንፈሳዊ ተጽዕኖ አለ፣ በአገልጋዮች ላይ ተጽዕኖ አለ። ቤተ ክርስቲያን በአጠቃላይ ተጽዕኖ አለባት። ክርስቶስን የሚጋፋ መንፈስ አለ። ስለዚህ መንፈሳዊ ውጊያ ገድል መካሄድ ያለበት ክርስቶስን ለማጉላት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ የመስቀሉ ሥራ ክርስቶስን በቤተ ክርስቲያን ውስጥ በትልቅ ሁኔታ እንድታስተናግደው ስፍራ የሚሰጥ እንደሆነ መረዳት አለብን። እግዚአብሔር ስም የተባረከ ይሁን። ነገ እግዚአብሔር ፈቃዱ ቢሆን መንፈስ ቅዱስን ብንመለከት ደስ ይለኛል። መንፈስ ቅዱስ በቤተ ክርስቲያን ሲሰራ ምንድን ነው የሚሰራው? ምንድን ነው ዓላማው? ቤተ ክርስቲያን ምንድን ነው? እንዴት ነው መንፈስ ቅዱስ የሚሰራው? እነዚህን ነገሮች አብረን እንመለከታለን። እግዚአብሔር እንዲያስተምረን እንድትጸልዩ አደራላችኋለሁ። ዛሬ አንድ ወንድሜ እንዳሳሰበኝ አቤ ጥያቄ ካላችሁ ጥያቄያችሁን ብትሰጡ ጽፋችሁ ብታቀርቡ እነዚህን ጥያቄዎች አብራራልን የምትሉት ካለ እግዚአብሔር የሚረዳኝ ከሆነ ጥበብ ማስተዋል ከሰጠኝ ልመልሰው የምችል ነገር ከሆነ እመልሳለሁ። ካልቻልኩ እግዚአብሔር ይመልስላችኋል። እግዚአብሔር ይመስገን። ስለዚህ ጥያቄ ካላችሁ ለአገልጋዮቻችሁ ስጧቸው።